No.
ጤናስጥልንና አድማጮቼ ይህ የምታዳምጡት ዲስኩል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ የዛሬ የሁድ ፕሮግራሙን በሰዓቱ ጀምሯል። በዛሬው ፕሮግራማችን ላይ የተለያዩ እንግዶችን እንጋብዛለን። የሰሞኑን የሀገራችንን ጉዳይ በተመለከተ በዚሁ መሰረት የተከበሩ አና ጎሜስ የአውሮፓ ፓርላማ አባል ይገኛሉ። በስልክ እናነጋግራቸዋለን መቀጠታ። እንዲሁም አቶ ሀብታሙ አያሌው በቀጥታ ከአሜሪካን ስለ ሀገራችን ወቅታዊ ሁኔታ አሁን ከሳቸው ጋር ውይይት እናረጋለን። ሌላም እንግዳ አለን። ሌላው እንግዳችን ደግሞ የስዊድን ስልጣን ላይ ያለው የስዊድን ፓርቲ የሶሻል ዴሞክራቱ ማለት ነው የፓርላማ አባልና የፓርላማው የውጭ ጉዳይ ኮሚቴ ንዑስ አባል የፓርላማው የውጭ ጉዳይ ንዑስ ኮሚቴ አባል የሆኑት አቶ ሚስተር አንደሽ አስተርበሪ እሳቸውን በቀጥታ በስልክ ከኛ ጋር ይገኛሉ። እንግዲህ አድማጮቻችን ሌሎችም የተለያዩ ዝግጅቶች ይዘንላችሁ ቀርበናል። ከኛ ጋር እስከ 6 ሰዓት እንደምትቆዩ በመተማመን ፕሮግራማችንን እስቲ በቴክኒካል አፍያችን በመብራቱ በሚለው እንጀምር።
ያው እንግዲህ ለየት የሚያደርገው ዛሬ ሰንበትን ድርብ በዓል መሆኑ ነው። እንግዲህ በክርስትና እምነት ተከታዮች የሚከበረው የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል ዛሬ ነው። ያው እንግዲህ በዓል አዲስ አመት በገባ በወርሃ ሚያዝያ 29 በወርሃ ታህሳስ 29 ላይ ሁልጊዜ የሚከበር ነውና እኛም በዚህ አጋጣሚ ለክርስትና እምነት ተከታዮች እንኳን ለገና በዓል ወይም ለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ለደተ በዓል እንኳን አደረሳችሁ ብለን ለመጀመር ወደናል። ለዛም ነው ፕሮግራማችንን መግቢያም
መዝሙር
ግብዣም ማርገን የጀመርነውና አንተ እንዳልከው ነው ዛሬ በጣም ብዙ ኢንተርቪዎች አሉ። ብዙ ማድረስ ለማህበረሰቦቻችን ማድረስ የምንፈልጋቸው መረጃዎች አሉ። በተለይ ደግሞ ሀገራችን ውስጥ ያለውን ሁኔታ መሰረት ያረጉ እና ሀገራችን ውስጥ ምንድነው ተሻሽቶ ሊታለፉ የሚታሰቡ ሐሳቦችን በደንብ አብራርተን ልናሳይ የምንችልባቸውን እድሎች ለመፍጠር ነው የምንሞክረው። እንግዲህ አድማጮቻችን በቀጣይነት እንደ ያሉትን ኢንተርቪዎችም መረጃዎችንም ከኛ ጋር አብረው ሆነው እንዲከታተሉ ከወዲሁ መጋበዝ ነው ፈልገው እና ምናልባት የመጀመርናትን መዝሙር እንጨርስና ጋብዘን ምናልባት የመጀመሪያ አንተናችን የሚሆነው በረራችን ከወጣት ያው እንግዲህ ብዙ ልምዶች አሉ። ከሱ ጋር ደግሞ በመናረገው ውይይት ምናዳብረው ነው ግን ከወጣት ሀብታሙ አያሌው ጋር ምናረገው ቆይታ ይሆናል ማለት ነው። አድማጮቻችን አብራችሁን ቆዩ።
ዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 8
ኮከያ ይቆቢ ወጣሲ ባለ ወልደናው
ጤና ያስጥልኝ አርማጆቻችን። እንግዲህ ያው የመጀመሪያ የመዝሙር ግብዣችን ነው። እንኳን አድርሳችሁ መልእክቱን ተከትለን ተመልሰን በቃላችን መሰረት ተመልሰን መተናል። መግቢያችን ላይም እንዳልነው እንግዲህ ሰሞኑን ኢትዮጵያችንን የፖለቲካ ሁኔታ ሲዘውራት የነበረው የኢህአዴግ ስራ አስፈጻሚዎች የበላይ ሊቃነ መናብርት መግለጫን ተከትሎ የነበረው ሂደት ነበር እና በዚህ ሂደት ውስጥም በዋናነት ኢትዮጵያውያን ትክክለኛ ኢትዮጵያዊ ስሜት ያለውና ኢትዮጵያ ውስጥ ፍትህ ነግሶ የበላይነት እኩልነት የበላይ እንዲሆን የሚታገል በሙሉ ልብ የሰበረና ያሳዘነ አንድ መግለጫ ውስጥ የተካተተ ዜና ነበር። ይህም ደርግ ሲጠቀምበት የነበረውን ማሰቃያነት የተለያዩ መረጃዎችን ለማውጣት ህዝቦችን ሲያፈንና ሲደበድብበት የነበረውን ማዕከላዊን እንዘጋለን ብለው በደፈናው ያለፉበት ሂደት አለና ማን ያርዳይ ነበር ምንድነው አማራ ማን ይመስክር የነበረ ማን ያርዳይ ቀበረ እንደሚባለውናውና በህሉ እኛም እስቲ ይሄንን ሁኔታ በተግባር በአካል ያዩ ሰዎች በመረጃ የተጠናከረ በደንብ ሐሳቦችን ሊሰጡን የሚችሉ ሰዎችን ከዓለም ዙሪያ ሰብስበን ለእናንተ ለማድረስ ወደናልና ከነዚህ ውስጥም ደግሞ ሐሳብ ስናነሳ የመጀመሪያው መዳረሻችን የሆነው በተለይ ከዚህ ግፍ ስርዓት ግፍ ቀማሾች ውስጥ ከፊት ተርታ መናሰልፈው ወንድማችን ኢትዮጵያዊነት አንድነቱ ማንጠራጠረውና በሀገር ወዳድነቱ ሁሌም ከልባችን ውስጥ የሚኖረው ሀብታሙ አያሌው ቅድሚያ ያገኛልና እሱን ወደ እናንተ አድርሰን ያለውን መረጃ ለእናንተ እንዲያቀብለን ሀሳባችን አቅርበን ጥያቄያችንን ተቀብሎ ወደ እናንተ መጥቷልና በቅድሚያ በአድማጮቻችን ስም እያመሰገንን ያለውን እንግዲህ ቃለ መጠይቅ ከአህመድ ጋር እንዲያደርጉ ከወዲሁ ጋብዛለሁ። መልካም ቆይታ።
ጤና ይስጥልኝ አቶ ሀብታሙ። አለው ይመስገን። በደንብ ይሰማሃል?
ይሰማኛል።
ኦኬ። ኤኮ ነገር አለ። ኤኮን አጥፎ። እንግዲህ መግቢያው ላይ ቴክኒሽያናችን የዝግጅታችን አባል እንዳለው ማን ይቅበር ነው የሚባለው?
ማን ይናገር የነበረ?
እና ይሄ ዜና አቶ ኃይሎ ማርያም እንደሳለኝ በሰጡት መግለጫ ላይ የፖለቲካ ስረኞችን ለቃለን አልፎ ተርፎ በደርግ ጊዜ የህዝብ ማሰቃያ የነበረው ማዕከላዊ ሙዚየም እናደርጋለን ብለው ተናግረዋልና እንዴት ነበር ምናልባት እንደው ማዕከላዊ ስለ ከኛ የበለጠ ስለሱ አንተ ታውቃለህና አቶ ኃይለ ማርያም በደርግ ጊዜ የህዝብ ማሰቃያ የነበረው ያሉት አንተ እስከምታውቀው ድረስ ላለፉት 25 አመቶች ምን ነበር? ማሳጅ መስጫ ነው ወይ የሚሉ ሰዎች አሉ? ትምህርት ቤት ነው ወይ? ሆቴል ነበር ወይ? ወዘተ የሚሉ አሉና አንተ እንዴት ታየዋለህ?
አመሰግናለሁ በቅድሚያ ለዚህ ፕሮግራም ስለጋበዛችሁኝ ከልብ አመሰግናለሁ። ለመላው የሬዲዮቹ አድማጮችም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እላለሁ። እንግዲህ በዚህ ረገድ በጣም መግለጫቸው በጣም አሳፋሪ ነው በእውነት። ከአንድ አገር እንመራለን ካሉ እንደው ዝም ብሎ የሽፍታ ስብስብ አይነት ነገር መሆናቸው ቢታወቅም ግን እቺን ታሪካዊትና ታላቅ አገር በታሪክ አጋጣሚ ለ27 አመታት ኦልሞስት ማስተዳደር መግዛት ችለዋልና ይሄን አገር ይሄንን ያህል ህዝብ ቀላል አይደለም። ለ90-100 ሚሊዮን የሚገመት ህዝብ እንመራለን ብለው እንደዚህ ያለ ተራ ቅጥፈት ውስጥ በየጊዜው መገኘታቸው ያሳፍራል። ማዕከላዊን እንግዲህ በመግለጫቸው ላይ ያሉት በደርግ ጊዜ ማሰቃያ የነበረውን ማዕከላዊን እንዘጋለን ይልና እንደውም ኃይለማርያም ደሳለኝ ጠቅላይ ሚኒስትሩ ሲያብራራ በደርግ ጊዜ ስቃይ ይፈጸምበት ስለነበረ በህዝቡ ህሊና ውስጥ በሙሉ ያለው ያ የደርግ ጊዜ የማሰቃያ ሁኔታ በደርግ ጊዜ የተፈጸመው ስቃይ ነው የሚል ነገር ነው ያስቀመጠውና በጣም አስገራሚ ነው። የሚደንቀው ነገር ባለፉት 26 አመታት በዚሁ አሁን በወያኔ አገዛዝ ውስጥ ብቻ በዓለም አቀፍ ተቋማት የተረጋገጠ በታወቁ በግልጽ በሚታወቁ እስር ቤቶች 80,000 በላይ እስረኞች ታስረው ይገኛሉ። ከነዚህ መካከል ከሰባ በመቶ በላይ የሚሆኑት ወጣቶች ናቸው። እንግዲህ ወጣት ስንል በኢትዮጵያ ፖሊሲ መሰረት እድሜው ከ15 እስከ 29 ነው የሚለው የወጣትነት እድሜ። በዚህ ልኬት ካየነው በሙሉ ከሰባ ወይም ከሰማንያ በመቶ በላይ የሆነው የታሰረው የዚህ ትውልድ ሰው ነው ማለት ነው። እኔ እንኳን ማዕከላዊ በነበርኩበት በ2014 በፈረንጆቹ አቆጣጠር ወይም በኢትዮጵያ አቆጣጠር 2006 ዓመተ ምህረት ማዕከላዊ በነበርኩበት ጊዜ ከነበርነው ወደ አንድ ከ8 ከዘላኛው አለ የሸራተንን የምስክር ማሰሪያ ክፍልን 3 እስር ቤት ነው ያለው ማዕከላዊ ውስጥ። አንዱ ሳይቤሪያ የሚባል ነው፣ ሁለተኛው ሸራተን የሚባል ነው፣ ሶስተኛው ምስክሮችና ሴቶች የሚታሰሩበት ጣውላ የሚባል ነው። እንግዲህ በሶስቱም እስር ቤቶች በድምሩ ወደ 200 አካባቢ የሚጠጋ እስረኛ ነበር። ማዕከላዊ በቃ ቶሎ ቶሎ ማለት ለአራት ወራት ይሄ ሁለት አንዳንድ ጊዜ ቁጥሩ በጠፍ የሚጨምርበት ጊዜ አለ። ያም ሆኖ በዛ ውስጥ እንግዲህ እድሜው የገፋ ወይም ከወጣትነት እድሜ አልፏል ከአርባ አመት አልፏል ምን የሚባል ወጣት ሰው አልነበረም። 40 አመት ማለት የነሱ እድሜ እንኳን 26 እንግዲህ በደርግ ጊዜ 10 አመት የነበረ ልጅ 36 አመቱ ነው። በደርግ ጊዜ 15 አመት የነበረው 15 አመት የነበረ ህፃን ልጅ 40 አመት ነው ማለት ነው። ስለዚህ በሙሉ ማዕከላዊ ውስጥ ስቃይ የሚፈጸምበት የነሱ ዘመን የነሱ ትውልድ አንድ ሁለት ያልን ብንቆጥር ባለፉት 26 አመታት ስለ ደርግ ጊዜ እኔ አሁን በታሪክ መጽሐፍት ሲነሳ ምናምን ከምናውቀው በቀር እኔ የሁለተኛ ክፍል ተማሪ ነበርኩ። በደርግ ጊዜ ደርግ ወድቆ ኢህአዴግ ሲገባ እነዚህ ስልጣን ሲይዙ የሁለተኛ ክፍል ተማሪ ነኝ። በተደጋጋሚ የሚገለጽኩት ነገር ነው። እኔ 1976 ነው የተወለድኩት፣ በፈረንጆቹ 1984 ነው የተወለድኩት እና አላውቀውም፣ ደርግን አላውቀውም። እና በደርግ ጊዜ ማሰቃያ ስለነበረ ሲሉ ሌላ ህመም እንደ ሌላ ግርፊያ እንደገረፉን ነው የምንቆጥረው። እንደዛ አይናችን እያየ ሰው የሞተበት እነ ኑረዲን በምርመራ ወቅት የሞቱ ናቸው። ማዕከላዊ ከተደበደበ በኋላ ቂሊንጦ ሄዶ እንደገና መተንፈስ አቅቶት ደግሞ ታሞ ሲሰቃይ አናሳክምም ብለውት የሞተው ሙባረክ ይመር የሚባለው የደሴ ልጅ እዛው ቂሊንጦ ላይ ነው የሞተው። ከማዕከላዊ ወጥቶ ማለት ነው። ማዕከላዊ ውስጥ አብደው አእምሯቸው መቆጣጠር አቀሷቸው ላያቸው ላይ የተጸዳዱ ምናምን አብደው የነበሩ ሁለት ልጆች በደንብ እናስታውሳለን። እና ከተፈጸመው መከራና ግፍ ማለት ነው እነ አበበ ካሴ ጥፍራቸው የተነቃቀለው እዛ ነው። አሁን በቅርቡ ንግስት ይርጋ ጥፍሯን በፌስታል ይዛ ፍርድ ቤት ቀርባ ያሳየችው ማዕከላዊ ነው። ኃይለማርያም ይሄንን ሲክድ ሴት ልጅ ወንድ ልጅ እጅና እግር አስረው ላዩ ላይ የሚሸኑ ሴቶች ላይህ ላይ መጥተው እጅና እግር በካቴና ታስረው በወደቅበት ሴቶች ላይህ ላይ የሸኑ የሚያፌዙበትንና በህሊናህ ላይ ህሊናህን እንድትስት ነው። በቃ ሜንታል ለዘላለም ማይጠፋ ሜንታል እስካር በአእምሮስ ለማስቀመጥ የሚያደርጉትን ዘግናኝ የሆነ ኢሰብአዊ ድርጊት በደርግ ጊዜ እንደዚህ ስለነበረ ሲሉ ሌላ እንደገና የደበደቡ እንደገና የተገረፍክን ያህል ነው የሚሰማው። እና ይሄ ከስርዓቱ አስነዋሪ የተለመደ የውሸት ባህሪ የሚመነጭ ነው። በመሰረቱ አሁን ይህንን ከማለታቸው በፊት ታስታውሱ እንደሆነ ሳር ቤት አካባቢ በከርቸሌ ወይም እስረኛው ሚካኤል አካባቢ የሚባልበት ቦታ ዓለም በቃኝ ተብሎ የሚታወቀው ቦታ እሱን አፍርሰው የአፍሪካ አንድነት አዳራሽ አሁን ያለው የአፍሪካ ህብረት ጽህፈት ቤት በሚሰራበት ጊዜ መለስ ያደረገው ንግግር በደርግ ጊዜ ዜጎች የሚሰቃዩበትና ዓለም በቃኝ በሚል የሚታወቀው ግፍ መፈጸሚያ አሁን አፍሪካውያን ስለ ዴሞክራሲ፣ ስለ ነጻነት፣ ስለ እድገት የሚወያዩበት ህንጻ ነው የሚገነባበት። ከዚህ በኋላ የሚታወሰው በዴሞክራሲና በልማት ነው ብሎ አፍሪካውያን ስለ አንድነታቸው፣ ስለ ዴሞክራሲ የሚወያዩበት ነው ብሎ ለዓለም ሚዲያዎቹ ሲገልጽ ነበር። ይሄንን መለስ በሚናገርበት ጊዜ ማዕከላዊ ግን ያ ደርግ ሲገርፍበት የነበረ የሚሉት ማዕከላዊ ሰው ተገልብጦ ሲገረፍበት ነበር። ከዛ በኋላ እንኳን ወደ ማዕከላዊ ነን ጨምሮ የገባ ነው ብዙዎችንም ስቃይ የተቀበለውና ሁሉ ጊዜ አድቫንቴጅ ወስደው ስቃይ ለየፈጸሙ ግን ለማጭበርበር ይሞክራሉ። ዓለም በቃኝ ተዘጋ። ቃሊቲ ቂሊንጦ የሚባለውን ገነቡ፣ ዝዋይን አስፋፉ፣ ሸዋሮቢትን አስፋፉ። የፌደራል እስር ቤቶችን እንኳን በኦሮሚያ ብቻ 36 የታወቁ እስር ቤቶችን ገንብተዋል። 36 የታወቁ ያልታወቁት በሱ ይሄ ማለት ያልታወቁ ሚል በግልጽ እስር ቤት መሆናቸው የማይታወቅ አዲስ አበባ ውስጥ ቴዎድሮስ አደባባይ ጋር ያለው ይሄ እንደ ጫካ ነገር ሆኖ የታጠረ የደህንነት ማሰቃያ ቤት አለ። ቦሌ ኦሎምፒያ ጋር ወደ ወሎ ሰፈር መታጠፊያ ጋር በስተግራ በኩል ከቦሌ ስትመጣ አንድ የድሮ ቤት ነገር አለ፣ ቪላ። እሱ ያፈኑ ያስገቡ ሰው የሚያኮላሹበት ቢቀጠቅጡበት ቤት ነው። የተወሰነውን ለመለየት የሞከር ነው እንጂ በይፋ የማይታወቁ ግን ዜጎች የሚሰቃዩባቸው ቤቶችም የትየሌሌ ናቸው። ማዕከላዊንም ደግሞ እኛ አሰቃይተናል ለማለት በደርግ ጊዜ ስቃይ ሲፈጸምበት የነበረ ነው ያሉት። በደርግ ጊዜ ስቃይ የተፈጸመበት ከሆነና ህዝቡ በደርግ ጊዜ ስቃይ ስለተፈጸመበት በህዝቡ አእምሮ ውስጥ በእውነት ኃይለማርያም እንዳለው በመጥፎ የተያዘና ህዝቡ ውስጥ ከፍተኛ የሕሊና ጫና ስለሚያሳድር ካለ 27 ዓመት እንዴት ይፈጅብሃል? ያንን ለመረዳት የህዝብህን ስቃይ ለመረዳት እውነት በደርግ ጊዜ በተፈጸመው ስቃይ ህዝቡ ቢከፋ ቢሆን ያንን ለመረዳት 26 ዓመት ነው ወይ ሊፈጅብህ የሚገባው? ደርግ እኮ 17 ዓመት ነው የቆየው፣ እነሱ ግን እጥፍ ነው። አሁን 27ኛ ዓመታቸው ነው። ስለዚህ ይሄን ያህል ይፈጅብሃል ወይ? ስለዚህ ማዕከላዊ በእነሱ ዘመን የተፈጸመው ግፍ በብዙ እጥፍ የሚበልጥ እንደሆነ የዚሁ ትውልድ ምስክሮች ነን። ዛሬ ያለንበትን የጤና ሁኔታ እናውቃለን። እኔ እስካሁኑ ሰዓት ድረስ አልተኛውም። በዚህ አገር አቆጣጠር ኦልሞስት 4:20 ነው፣ ኦልሞስት ሊነጋ ነው። ዩዥዋሊ የመተኛ ሰዓቴ ይሄ ነው። በሁለት ሰዓት ወይም ከሶስት ሰዓት በላይ መተኛት አልችልም። ይሄንን ያደረገኝ እነሱ ያውቃሉ፣ ምን አይነት ሁኔታ ላይ እንዳለው እኔ ያውቃለሁ። ሶ የኔ ምንም ማለት አይደለም። እኔ በጣም እግዚአብሔርም አመሰግነዋለሁ፣ አላማረርም። ግን እያንዳንዱ ቤት ምን እንዳለ ማን በምን ሁኔታ ሊሰቃይ እንደሚችል መገመት አያቅተኝም። ያሳለፍከው ጊዜ እንኳን አይወጣልህም እና ያን ስቃይ ያደረሱበትን ህዝብ እንደገና መልሰው እንደዚህ ሲሉ ያሳፍራል በጣም። ግን ከነሱ ይሄው ነው የሚጠበቀው። ለድርድር ብሎ የጠሯቸውን በጫካ ውስጥ ግግሃቶችን አርደው ያደሩ ናቸው እና እነዚህ ምንም ሰብአዊነት የሚባል የሚሰማቸው ሰዎች አይደሉም። እንግዲህ በረጅሙ ብዙ ሄድኩኝ። አመሰግናለሁ።
በጣም በጣም እናመሰግናለን። አድማጮቻችን፣ ሳልናገር ማልፈው ለራሴም አንድ ግራ ገብቶኝ የነበረው ከአንተ ጋር ይሄንን ኢንተርቪው በምንነጋገርበት ጊዜ በምንወያይበት ጊዜ ችግር ሊፈጠርብህ ይችላል። የእኛ ላይቭ ነው የምናስተላልፈውና እኛ የምናስተላልፍበት ሰዓት አንተ ሞስት ፕሮባብሊ የምትተኛበት ሰዓት ነው፣ ሌሊት ነው። አሜሪካን እየቀዳን ነው በብዛት ኢንተርቪው የምናደርገው ስልህ፣ አይኔ እኮ አልተኛም። 4 ሰዓት ጧት በእናንተ ማለት ነው፣ በእኛ እዚህ አሁን በዚህ ሰዓት ድረስ አልተኛም ስትለኝ ደስ አለኝ በአንድ በኩል፣ ምክንያቱም ላይቭ ኢንተርቪው ላደረገው ነው አልኩኝ። በሌላ በኩል ደግሞ ግራ ገባኝ፣ ለምንድን ነው ማተኛው ብዬ አሰብኩና ልጠይቅ ፈልጌ አይ ይሄ ፐርሰናል ይሆናል ብዬ ዝም አልኩ። አንተው ካነሳኸው አይቀር እንደው ባጭሩ ይሄ የተጎዳህበት ችግር ነው እዚህ ያደረሰ እስከ ሌሊቱ 10 ሰዓት በኢትዮጵያኖች አቆጣጠር ድረስ እንቅልፍ እንዳይወስድ የሚያደርግ?
እንቅልፍ ምንም ሌላ ነገር የለውም፣ ከዚሁ ጋር የተያያዘ ነው። ለተከታታይ 4 ወራት እንግዲህ ይሄ ሰዓት ማለት በኢትዮጵያ ሌሊቱን ሙሉ ማለት ነው፣ ኦልሞስት ሌሊት ሌሊት ነው ምርመራ የሚካሄደው። ለተከታታይ 4 ወራት ያለ እረፍት ሌሊት ሌሊት እየወጣ ትደበደባለህ። አንድ ቀን እንኳን በመሀል እረፍት ብታገኝ ሳትጠራበት ቀን የሌላው ተደብዳቢ ስቃይ ስትሰማ ነው የምታመሻው። ከዛም ደግሞ ተሰቃይቶ ተገርፎ የመጣውን አንዱ ሲታሽ፣ አንዱ ሲቃዥ፣ አንዱ ምን ሲል ነው የሚያድረው። ያ ችግር አለ። በዛ ላይ ከዚያም በኋላ ወደ ቅሊጦ ወህኒ ቤት ሄደን የምትቆየው እዛ እንግዲህ ተባዩ አለ። ሆም ብሎ የሚፈጽሙ ባብዩዝ የሚያደርጉ ነገር አለ ንሱ ተደማምሮ ከዛ እኔ የጤናዬም ሁኔታ በጣም እንግዲህ በጣም የከፋ ሁኔታ ላይ ነበር የነበርኩት። መድኃኒት በጣም አብዩዝ አድርጎ ተደርጓል ሰውነቴ። ኤኒ አንቲፔን በዚህ ሰዓት አይቀበልም። ከሰርጀሪ በኋላ ምላ አንዳንድ ሜዲካል ኢሹዎች ኮንፊደንሻል የሆኑት ልተዋቸውና ዞሮ ዞሮ በላይፍ ውስጥ ዘላቂ ወደ በቃ ሐኪም ያክምህ የሚችለውን ያክል ያክምህና ሌላውን ግን በቃ ራስ ትሪት እያደረክ የምትኖረው ነው። ስጋዊ ቁስልህ አንዳንዱ ይድናል የማያድነውንም በቃ እስከዳነበት ያህል ተሸክመህ ትኖራለህ። ለማንም ሰው ችግር ይኖርበታል።
ይሄ ትራውማ ግን ይሄ ትራውማ የሚለቅ ይመስላል። ይሄ ትራውማ የሚለቅ ይመስላል።
በእውነት ለመናገር እሱ በጣም ከባድ ነው። እኔ አሁን የመጀመሪያ ቀን የሚገርምህ በማከላዊ እንዘጋለን ሲሉ ይሄንን ይሄ ያሉበትን መንገድ ምናምን ሁሉንም ራስቸው ጀስት በቃ ማከላዊ የሚባል ያ ቦታ ይዘጋል የሚለው ራሱ ዝም ብሎ የሚሰማ ነገር አለ። የሚሰማ በቃ ያ ቢዘጋ እዛ ውስጥ ድጋሚ ሌላ ማንንም ሰው እንደማይሰቃይበት ስታስብ እኮ ሌላ ቦታ ወስደው ሊያሰቃዩ ይችላሉ። ግን እዛ ውስጥ ሰው አሁን እዛ እኔ ነበርኩበት ቦታ ላይ እና እኔ ባለሁበት ሁኔታ ሰው የለም የሚለው በራሱ የሚሰጥ ረፍታል። እና የሴም ዴይ ላይ የነበረኝ የተለየ ሪሊፍ ነበረኝ። እና በእርግጠኛነት ሁሉም ውስጥ እንነጋገርም ላስት ዊክ ላይ እዚህ ኖርዝ ካሮላይና አንድ ጓደኛዬ አለ ማዕከላዊ አንድ ቦታ አብረን የነበረ ልጅ ነው። ከተፈታ በኋላ ምናምን እዚህ እንደምንም ቢስቶዚ ስለነበረች ምናምን ወጥቶ ከልጁ ጋር የመጣ ዮናታን ወልዴ ይባል ልጅ እና ከእሱ ጋር ኖርዝ ካሮላይና ለፕሮግራም ሄጄ እሱ ጋር ነበር ያረፍኩት። እዚህ ጓደኛዬን አግኝቼው ስናወራ ማታ በቃ እስከዚህ ሰዓት ቤት ቁጭ ብለን በቃ ምንም እሱም ተመሳሳይ ነገር እንዲሁ እያወራን ቁጭ ብለን የነጋው። ከዛ በቃ ይሄን ያህል ለምተኛው ምንድን ነው የምታስበው? ምንድን ነው በአእምሮ ውስጥ የሚመጣውና በቃ እንዴት አድርገን ሲጀመርም በቃ ይሄ የእንቅልፍ ስሜቱ አይመጣም። ራሱ አይንህን ሸለብ ስታረግ የሚመጣብህ እንደዛ የሚናገሩት የሚሉ እዛ ያለው ነው ባይዘ አንተ ላይ ከደረሰው በላይ አሁን ሰው እዛ እንዳለ አእምሮ ሲያስብ ነው ስቃይህን የሚያበዛብህ ማለት ነው። እና ሰው እዛ ውስጥ ባይኖር እንደው ቢዘጋ እነዚህ ስርዓት ቢለወጥ ምን ያህል ሰው በሰላም ሊተኛ እንደሚችል አስባለሁ። እና አንዳንዶቹ ኳይት አድርገው ከፖለቲካ ከምንም ነገር ማዕከላዊ ገብተው ከወጡ በኋላ በቃ እየደረሱበት ሳይታወቅ የጠፉ ሰዎች እና በሚዲያም የማይመጡ ምንም የማይሉ ሰዎች አሉ። ለምን እንደሆነ በጣም ይገባኛል። ገባ አሁን ፔኑን ስለማቀው ባነሳ ቁጥር ባስታወስክ ቁጥር የሚመጣብህ ነገር አለ። አንዳንድ በጣም ዘወርስት ወርስት እንዲህ ነው ብለን ማትገልጻቸው ግን ወርስት ነገሮች አሉ ሁሌም አመሮህን የሚረብሹ ማለት ነው።
እኛም የምንጠረጥራቸው ብዙ ሊነገሩ ባፍ በተለይ በኢትዮጵያኖች አፍና በኢትዮጵያኖች ጆሮ እንዳይገባ የሚፈልጉ በእኛ አካባቢ አሉ። ብዙ ነገሮች በተለይ ከዚህ ከእስር ቤት የሚወጡ ትልልቅ የኢትዮጵያ ልጆች የሚደርስባቸውን አሁን ያሉበት ሁኔታ ስናስበው ምን አይነት ወንጀል እንደሚፈጸም ለመገመት አያዳግተንም። ግን እስቲ አብታሙ ያንተን ስቃይ ለጊዜው እንዳለ ይሁንና ተስፋ እናደርጋለን ወደፊት ቀስ እያለ ትራውማው ይለቀሃል ብለን ተስፋ እናደርጋለን አንተንም ሌሎችንም። ግን እኚህ ሰውዬ አቶ ኃይለ ማርያም ደሳለኝ የሚባሉት ሰውዬ ምንድነው ችግራቸው? ሌላው ቀርቶ አንዳንድ ታዛቢዎች ምን አለ እንደው ዝም ብለው ማዕከላዊን እንዘጋዋለን ቢሉ ሙዚየም እናደርጋለን ከዚህ በፊት በደርግ የህዝብ ማሰቃያ የነበረውን ወዘተ ብለው ራሳቸውን ትዝብቱ እስከሚከቱ እንዘጋዋለን ቢሉ አይቀልም ወይ? ሰውየው ሞሮን ናቸው እንዴት ነው? ህዝቡን የመጨረሻ ሞሮን አድርገው ስለሚያዩት ነው ወይስ ራሳቸው ሞሮን ስለሆኑ ነው? ሞሮን ስል ይሄ ጭንቅላቱ የሁለት አመት ልጅ እንኳን ያህል ማሰብ የማይችል አስተሳሰብ ያለው የሚለውን ቃል ለመጠቀም ነው ሞሮን የሚለው። ምንድነው የሚያገኙት እንደዛ አይነት ህዝብ የማይቀበለው ሁሉም ባይንና በጅ ያየውን የሚዳስሰውን የሚዋሹት ለምንድን ነው? ሞሮን ናቸው ወይስ ህዝብ በጠቅላላ ሞሮን ነው ብለው ነው የሚገምቱት?
እኔ በእውነቱ ይህንን ኃይለማርያምን ንግግር ራሱ እነዛ መርማሪዎቹ ቢሰሙት በጣም የሚያስቃቸው ነው የሚመስሉ። ምክንያቱም ምል ስትዋሽም የሆነ ልክ እና ሁኔታዎችን አይተ አትሊስት የሚመስል ነገር ነው ማድረግ ያለብህ። እና ፍርድ ቤት ላይ ቀርበው ከኔ እኛ ከተፈታም በኋላ የኛ ባች እንበለው እንደይበር
ባች አላችሁ?
አዎ፣ የኛ ባች የነጥና ባች እየተባለ ቢጠራው ማነው? ፕሮፌሰር መስፍን ኢትዮጵያ ህዝብ በሶስት ይከፈላል።
አዎ፣
የታሰረ ታስሮ የተፈታና ወደፊት የሚታሰር ይላል። ይሄ ስርዓት እስካለ እውነትም ልክ ናቸው። እና በእኛ ከኛ በኋላ እንኳን የታሰሩት እነ መቶ አለቃ ጌታቸው እኮ ሱራቸውን ፍርድ ቤት ላይ አውልቀዋል።
አዎ ሰምቻለሁ።
አውልቀው አሳይተዋል። አሁን በቅርብ እንኳን ሶስት መዝገብ መጥቀስ ይችላሉ። ልብሳቸውን አውልቁ በፍርድ ቤት ፊት ማለት ነው።
ምን ያህል እንደተከተከቱ እንደተቆላሹ ወዘተ ለማሳየት።
አዎ ያሉበትን ሁኔታ ለማሳየት በቃ አውልቀው ልብሳቸውን ይሄው ተመልከቱ እኛ እንደዚህ ተቆላሽተናል ብለው ባቀረቡ ጊዜ አቃቤ ህግ ይሄ እንደዚህ የመንግስት ስብስብ ለማጥፋት ምናምን አይነት ነገር ብሎ ሊከራከር ሞከረ። አውልቁ ልብሳቸውን ይሄው ይውጡ እና ዳኞቹ አንገታቸውን ነው የደፉት። ይሄ 3 4 ጊዜ ተደጋገመ ነው የምልህ። እና ይሄንን ኃይለ ማርያም ሳይሰማ ቀርቶ አይደለም ይሰማል።
ምንድነው ችግሩ ያቶ ኃይለ ማርያም? ምንድነው ችግሩ አቶ ኃይለ ማርያም ለምን ይዋሻሉ?
አሁን ቢደብቅ እንደው አድሶ ቢ ለመደበቅ ፈልጎ ነው ምናምን እንዳትል አትሊስት ስትደብቅ እንኳን ነው ምናገር ስትደብቅ እንኳን ማዕከላዊን ለምሳሌ እንዳልከው ማዕከላዊን እንዘጋለን እንዘጋለን ብለህ የፖለቲካ ትርፍ ማግኘት ይችላል እኮ። ማዕከላዊን እንዘጋለን ሌላ እንሰራለን አዲስ በሌላ አዲስ መልክ እንሰራለን ይላል። አሁን ይሄኛውን የምንዘጋበት ምክንያት ይላል እነሱ ስለገረፉ እነሱ ስላሰቃዩ። እንግዲህ በየአመቱ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ኢትዮጵያ ያለው ሰመጉ በየጊዜው የኢትዮጵያ ህዝብ እዛ ገብቶ የተከተከተውላ እንግዲህ እልፍ አላፍ በቁጥር በየጊዜው የደረሰውን ስቃይ ያስረዱ ነው ያሉ። ይሄ ሁሉ እየታወቀ እሱ ይሄንን ክዶ ማከላዊ እንዘጋና ሌላን ቀይራለን ምን ቀይርበት ምክንያት ይላል። ይሄ ሁላ ግፍ ስለደረሰ አይደለም ይላል። በደርግ ጊዜ ይሄ ማሰቃያ ስለነበረ ነው። ስለዚህ የነሱ ማሰቃየት እንደ ቅድስና እንደ ተገቢ ነገር ተወስዶ ቦታን ቀይራለን የደርግን ሚሞሪ ስላለው ነው ይላል ያለ። ስለዚህ የራሳቸው ሚሞሪ ያለበት ቦታ መቀየርን አሁን ይቀይሩ እንኳን አንድ እንደ መሪ እንደ ፖለቲከኛ ቀይረው ቦታ እየሰሩ ነው አይደል? በቃ እሱን ማንሳት አይጠበቅበትም። ማዕከላዊን እንዘጋለን አለቀ። አንድ ነገር በቃ መዘጋት አለበት ብለን ወስነናል ማለት ይችላል። በደርግ ጊዜ ማሰቃያ የሆነው ማለት አይጠበቅበትም። ተተኪ ሌላ እየሰራን ነው ማለት አይጠበቅበትም። እና አንተ እንዳልከው ሰውየው በእውነት የማሰብ እና እንደው የፖለቲካን የመረዳትን የማሰብ አቅሙም ራሱ በጣም ጥያቄ ውስጥ የሚገባ ነው። ዛሬ የተናገረው ነገ ከሚናገረው ይታታል። እና ከጀርባ ዋናው ነገር ግን ምንድን ነው? ሰውየው የራሱን እንዲናገር አይፈቅድለትም። ከጀርባ ሆነው ይሄን ተናገር ይሄንን አድርግ የሚሉት ሌሎች ናቸው። እኔ ከጠቅላይ ሚኒስትር ጽህፈት ቤት ባለፈው ጊዜ የፕሮቶኮላቸው ከዳ ምናምን የተባለው ፕሮቶኮሉን እዚህ አሜሪካ አገር ውስጥ በቅርበት አግኝቼው ብዙ አናግሬዋለሁ። እና ዴይ ቱ ዴይ የሰውየውን አክቲቪቲ አባይ ጸሐዬና በረከት ነው የሚመሩት። ይሄን አድርግ ይሄን አታድርግ ትእዛዝ ነው የሚሰጡት። መግለጫ ሊሰጥ ሲል ምን ማለት እንዳለበት ይነግሩታል። እነዚህ ሰዎች አንዱ የሚነግረው ሌላው ሰው ያደርገዋል። አባይ ጸሐዬና በረከት ብቻ አይደለም የመጣ ማንኛውም የቲፒኤልኤፍ ሰው ሁሉ ለብረጽዮን ሲመጣ የደብረጽዮን ትእዛዝ ነው። በቴዎድሮስ አዳነው ሲመጣ የቴዎድሮስ አዳነው ትእዛዝ ነው። ሌላ ደፎ የሚመጣ ከበረከት እና ከነ አባይ ጸሐዬ ውጪ ደፍሮ እዛ መጥቶ ለሱ ይሄን አድርግ ምናምን ሊል የሚችል ከኦህዴድም ሆነ ከብአዴን ሌላ አካል የለም። ከደህዴን ከራሱም ድርጅት እንዲሆን ማለት ነው። ሶ ቲፒኤልኤፎች የተለያየ አጀንዳ ይዘው መጥተው ኢምፖዝ ያደርጋሉ። እሱ ማንም ዝም ብሎ እየተነሳ ያለውን ነገር ነው የሚለፈልፈው። መለስ በራሱ ነበር የሚሄደው። ማንም መጥቶ ዳይሬክት የሚያደርገው የለም። ሰውየው በጣም ክፋት የተሞላ ግን ብልጥም ነው። ከነከፋቱ ብልጥ ነው እንዴት መሽወድ እንዳለበት ቢያንስ የሚረዳው ነገር አለ እና ይሄኛው ኢሚዲየት ያደርጋል ብራምን እንደው በቃ መጫወቻ ነው ያደረጉት ነው ለመናገር አገሪቷንና እዚህ አይነት እንደ ኃይለ ማርያም ያለ መሪም ኢትዮጵያ ውስጥ በማንኛውም የታሪክ ዘመን ተከሰተም አይመስለኝም ያስፋራ ሳይሆን የኢትዮጵያ ታሪክ ብዙ ለማንበብ ሞክሬያለሁ ከብዙ ሰዎች ጠይቄያለሁ አይ ዶንት ኖ እኔ እንዲህ አይነት ሰው ግን በጣም አስገራሚ ነው በጣም
አብታሙ
ደረጃው ነው በጣም የሚገርም
አብታሙ አንተ እንደምትለው የአቶ ኃይለ ማርያም የመወሰን ወይንም በራሱ የማሰብ ችሎታና መብቱ ዜሮ መሆኑን የሚያሳየው ዛሬ ተናገረው ነገ ይቀይረዋል ይሄን በተመለከተ እስረኞች የፖለቲካ እስረኞች ይፈታል እንፈታለን ብሎ ነበር መጀመሪያ ያለው እንዳልከው በኔ ግምት ሌሎች የቲፒኤልኤፍ አባሎች ወደ ቤቱ ሲመለስ ነው ይሄንን ትክክል አይደለም የናርም ተሳስቻለሁ በል ወይም ደግሞ የትርጉም ስተት ነው የፖለቲካ እስረኞችን አንፈታም አንዳንድ የፖለቲካ መሪዎችን ነው በላሉት በማግስቱ ያው ጽፈት ቤቱ ስተት ነው ብለው የፖለቲካ ስረኞች እንፈታለን አላልንም ብለው ተናግረዋል እዚህ ስዊድንም ጽፈውታል በተለያዩ ቢቢሲም መዘግቦታል እንግዲህ የሚያሳየው ሰውየው የራሱ የሆነ አስተሳሰብ የለውም የራሱን ቃል መናገር አይችልም ነው ወደም
ሌላ ምሳሌ አንድ ማስረጃ ብቻ ባጭሩ ልንገር አይደለም የፖለቲካ ሐሳብና ውሳኔዎችን በሚመገበው ምግብ በተመለከተ ማለት ነው እሺ በጣም እንግዲህ በጣም ፐርሰናል ይወደደኝ ባለፈው ለሚዲያ ወጥቶሱ እኔ በጣም ለአዲስ አመትና አስመልክቶ ጥሬ ስጋ ወዳጅ ነኝ በጣም ጥሬ ስጋ ነው መገባለውና ምን ሲል አምጣናል በሚዲያዎች ላይ ይሄ ጠቅላይ ሚኒስትሩ ጋር ፕሮቶኮል ሆኖ የሚሰራው ሰው ከማንኛውም ወደ ጠቅላይ ሚኒስትሩ የሚገቡ ነገሮች ከሱ የሚወጡ ነገሮች በሙሉ የዋናው ፕሮቶኮል ሹም ምክትል ሆኖ የሚሰራ ስለሆነ ዋናው ሹም ደግሞ ከውጭ ጉዳይ ሚኒስትር ሆኖ አጠቃላይ ኦፕሬሽን ስራ ነው እንጂ እንደዚህኛው ሰውዬ ክሎዝ ቱ ፕራይም ሚኒስትሩ ጋር መቅረብ መግባት ምናምን አይችልም ፐርሰናል የተመደበ ሰው ነው ይሄ ያንዳንዱ ነገር ያቅ ነበር እና ምግብ በሚገባለት ጊዜ የምግብ ሜኑ ተዘጋጅቶ ይመጣለታል ያውሻ ምግብ ወይስ የፈረንጅ ምግብ ተብሎ የሚመጣበት እንግዳም ካለ እዛ ላይ ቲክ አድርጎ ይሰጣል ተሰርቶ በሰዓቱ ይመጣለታል ሞስት ኦፍ ዘ ታይም የሚያቀርበው ሜኑ ጥሬ ስጋ ነው በርግጥ ይወዳል አለኝ ኮንፈረንስ ያረጋል በጣም ቢገርመው ጥሬ ስጋ በተደጋጋሚ ያዘዘ ስለሚፈላ የዚህ የቤት ዙሪያ የጠቅላይ ሚኒስትሩ ጽፈት ቤት እና የመኖሪያ ቤት ዙሪያ ጥበቃ የደህንነት ኦፊሰሩ መጥቶ አለ ካሁን በኋላ ከኪችን ጥሬ ስጋ የሚያስገቡለት ከሆነ እንዳይገባ ከልክል ይለዋል ይሄን ፕሮቶኮል ነው እንዴት ተከለክላለሁ ይሄንን እኔ ምን ስልጣን አለኝና ነው መከለክለው ነው ይሄ ሰውዬ ዝም ብሎ በየቀኑ ጥሬ ስጋ ያገኘውን እየበላ ሻኛው ጥቷል የሰው ያንድ ነገር ቢሆን አንተ ተጠያቂ ነህ አሉኝ እና ለሚበላው ምግብ እንኳን እንዳትሰጠው ብሎ የሚከለክለው አንድ ሴኩሪቲ የቤቱን ዙሪያ ሊጠብቅ የተመደበ የዲቴልፍ ሰው ካሁን በኋላ ይሄ ምግብ እንዳይሰጠው ይሄ ምግብ እንዲሰጠው ብሎ የሚያዝበት ሁኔታ ነው ያለው እና ምን ያህል ይሄ ፕሮቶኮል ሰው አጣብቂኝ ውስጥ እንደገባና ሌሎች ፐርሰናል የሆኑ ነገሮችን ትቻቸው ለማሳያነት ምነግር ምግቡን እንኳን እንዳትሰጠው የሚለው እኮ በከፍተ በሚኒስትር ደረጃ ወይ በመናም ያለኩ አይደለም ቤቱን እንዲጠብቅ የተመደበው ዲፒኤልኤፍ ላይ ለማረብ ሊገባለት ምግብ ይወስናል እንዳትሰጡት ይሄንን ብሎ የመከልከል አቅምም አለውና ሰውየው ያ ፓወር አለኝ ብሎ ምን ይጠቀም አይደለም ራሱንም የሚገዛና የሚቆጣጠር አይነት አይደለም እንደፈለጉ ትንሽ ትልቁ የሚያዙት ሰው ነው ለማለት
አብታሙ የሰዓታችን ሁኔታ በጣም ብዙ የሚጥሙ ማለት ማናውቃቸው ሚስጥሮችም ሆነ ኢንፎርሜሽኖች እንዳሉ እናውቃለን እንግዲህ ሰዓታችን እያጠረች ስለሆነ እስቲ ወደ ማዕከላዊ ልመልስህና ይሄ ማዕከላዊ ቢዘጋ ሌላ ማዕከላዊ መከፈቱ አይቀርም እነሱም ተናግረዋል ሌላ ሞደርን እንከፍታለን ብለዋል በነገራችን ላይ መለስ ዜናዊም ቅድም እንዳልከው ያንን የምንድነው ዓለም በቃኝን ዘክተን እንዲህ አርገናል ብለው ነበር እና ይሄም ሰውዬ እንደሱ ነው የሚለው ይሄን ዘክተን ይሄን አረጋለን ይላሉ። አንድ የማከላይ መዘጋት ቢዘጋ እንኳን ሌሎች በሽም ይቆጠሩ የሚታወቁና የማይታወቁ እስር ቤቶች ስካሉ ድረስ ምንድነው ጥቅሙ? ሁለተኛ ደግሞ እነዚህ ስካውን ድረስ በደል የሚሰሩት ደብዳቤዎች፣ ገራፊዎች፣ ገዳዮች ደረታቸውን ለጥጠው አዲስ አበባ ከተማ እንደልባቸው የሚዘዋወሩ ከሆነና ፍርድ የማይቀርቡ ከሆነ ምንድነው ይሄንን ማቆሙ ማፍረሱ ምንድነው ጥቅሙ? የተገደሉት የታሰሩት የተደበደቡት እውነቱ ካልወጣና ይሄን ወንጀል የሰሩት ሰዎች ለፍርድ ካልቀረቡ ምንድነው ጥቅሙ? የሳት ችግር ስላለብን አጠራ አርገን እነዚህን እስቲ ግለጽልኝ።
እኔ ምንም የተለየ ትርጉም ያለው አይመስለኝም። ማከላዊን እንዘጋለን አሉ በተለዋጩ ባምቢስን የምታቁት ከሆነ ከባምቢስ ወደ ካሳንቺስ መታጠፊያው ጋር እንግዲህ ባምቢስ ወደ ኦሎምፒያ እንደገና አንዱ ወደ 22 ጫፍ አንደኛው ደግሞ ወደ ካሳንቺስ ነው የሚታጠፈው የሚመጣው ከመስቀል አደባባይ መንገድ ማለት ነው። ባምቢስ ጋር ወደ ካሳንቺስ ወደ ላይ ስትወጣ በስተግራ በኩል ዮርዳኖስ የሚባል ሆቴል ተገብቶ ረጅም ጊዜ ቆያል እና ያንን ፌደራል ፖሊስ ኦን አድርጎት ገስቶት ዙሪያውን አጥረው የውስጥ ግንባታ እያካሄዱ ነው ያሉት። ማከላይን ወደዛ ነው የሚያመጡት እንጂ አሁን የላይኛውን ዘርተው እዚህ ካሳንቺስ ለማድረግ ነው የመጡ ያሉት ከስድስተኛ ከድሮ ስድስተኛ በታች በኩል ማለት ነው። እና በግልጽ እኮ ነው ምንም ኦሬዲ ተሰርቶ አልቋል ያኛውን ማከላይ የሚተካው ማለት ነው። ራሱ አሁን ያለው ማከላዊ ፈርሳል ከሚሉ ከጎኑ ደግሞ ሶስተኛ የሚባለው የአዲስ አበባ ፖሊስ ኮሚሽን አለ በወንጀል ጉዳዮች ምርመራ የሚያደርጉበት ዘመናዊ ቤቶቹ ራሱ ዘመናዊ ማቀዝቀዣ የተገጠመላቸው ማለት ነው። በጣም እንዲቀዘቅዙ ያኛው በባህላዊ መንገድ ነው ይሄኛው ደግሞ በዘመናዊ መንገድ ቅዝቃዜ እንኳን እንዲኖራቸው የተደረጉ በደንብ ቆም ብለው የተዘጋጁ ቤቶች አሏቸውና ምንም ለውጥ የለውም ለማለት ነው። የሚታወቁም የማይታወቁም እስር ቤቶች በስፋት ባሉበት ማከላይ ቢዘጋም ባይዘጋም ምንም ትርጉም የለውም። በመሰረታዊ ደረጃ ቶርቸር መፈጸም፣ ሰብአዊ መብትን መጣስ የለበትም ብለው ቢያምኑ፣ ወንጀሉን የፈጸሙ አካላት በህግ ተጠያቂ የሚሆኑበት ሁኔታዎች ቢፈጥሩ እና በአካል ማጉደላቸው ይሄንን ማድረጋቸው የተረጋገጠ እንጠይቃለን ቢሉ አንድ ነገር ነውና እሱን እንደሚያስከትሉ እየተናገሩ ስለሆነ መፍትሄው እነሱ ማከላይን ይዘጋሉ፣ እስረኛ ይፈታሉ አይፈቱም እያሉ ፈችና ሳሪ አድርጎ እነሱን እውቅና ሰጥቶ ከመከራከር በአንድ ልብ ህዝቡ የጀመረውን ትግል አጠናክሮ ስርዓት መለወጥ ብቻ ነው መፍትሄው የሚል ነገር ነው ያለኝ። በሚበቁ
ሀብታሙ፣ ከመሰናበታችን በፊት አንድ የመጨረሻ ጥያቄ ልጠይቅህና እሷን አጠር አድርገህ መልስልኝ። ለነገሩ ሁለት ይሆናሉ። የመጀመሪያው ለምን ይመስልሃል አሁን እንደዚህ አይነት ኮንትሮቨርሺያል ለነሱ ለራሳቸው ለኢትዮጵያዊው ምንም ለውጥ የሚያመጣለት የለም፣ ሺብ ይታለብ ያው በገሌ ነው ይሄናሉ ያናሉ መደብደብ መሰደድ መገደል አይቀርም። ለምንድን ነው አሁን ይሄንን እንዳልኩት ኮንትሮቨርሺያል የሆነ መግለጫ ለመስጠት የተገደዱት? ሁለተኛ ባጭሩ ኢትዮጵያዊው አሁን ጀምረዋል ምን ማድረግ አለበት? በተለይ ዳያስፖራ ውስጥ ያለው ኢትዮጵያዊ ምን ማድረግ አለበት? ሁለት ሶስት ደቂቃ ሰጥሃለሁ።
እንግዲህ ይሄ በጣም ኮንትሮቨርሻል የሆነ መግለጫ ለመስጠት የተገደዱት በመለስ ጊዜ የነበረው ኢህአዴግ የዋን ማን ሾው ፖለቲካል ሊደርሺፕ ነበረ። አሁን ወደ ኮሌክቲቭ ዲክታተር ሊደርሺፕ ነው የመጡት። ስለዚህ ብዙ አምባገነኖች እኩል በኩል ነን የሚሉ ብዙ አምባገነኖች ሲሆኑ እንዲህ መልክ ያለው መስመር ያለው ነገር ለመናገር ይቸገራሉ። ስለዚህ በፓርቲዎች መካከል የተፈጠረው መሳሳብና የውስጥ መተጋገል መከፋፈልም በፈለገው መንገድ ቢያፈኑትም አሁንም ጭምር አልመጡም። ተያይዘን ከምንጠፋ ለጊዜው እንዲህ አይነት መግለጫ ሰጠን እንለፍ ብለው ነው መግለጫ የሰጡን። ለዚህም ባጭሩ በሶስቱ እንደምንም ለማድረስ በኃይለ ማርያምም ደመቀም እና ደብረጽዮን ለማድበስበስ ሲሞክሩ ለምሳሌ የተሸነፈ ማንንም የለም በስብሰባው ላይ ብለው ነበር አለማ መገርሳ ደግሞ ተሸንፏል ውሸተኛ ተሸንፏል የሚል ነገር አምጥቶ ስለዚህ ወጥ ሆኖ በጋራ መዋሸት የማይችሉበት ደረጃ መድረሳቸው ማሳያ ነው። በአጠቃላይ ቲፒኤልኤፍ ሰዓት መዳከሙ ዴዝ ፕሮሰስ ላይ ነው ጊዜ እየወሰደ ቢሆንም ዞሮ ዞሮ ሊድን የማይችል ፍርሃት መሆኑ ማሳያ ነው። መፍትሄው ምንድነው ለሚለው እንግዲህ ዋናውና መሰረታዊ ነገር ተቃዋሚው የተበታተነ ነው ጉልበቱን ማስተባበር አልቻለም በተቃዋሚው ድክመት ላይ የተመሰረተ ጥንካሬ ነው የዲቤሌፍ ጥንካሬ። ስለዚህ በዲያስፖራ አካባቢ ጤናማ ግንኙነት ሲኖር አገር ቤት ያለው የፖለቲካ ሁኔታም እንደዛው መልክ ያዘ ይሄዳል። የዲያስፖራ ፖለቲካ በአገር ቤት ላይ ትልቅ ኢንፍሉዌንስ እንዳለው በአግባቡ መረዳት ያስፈልጋልና አቅምን አስተባብሮ በዚህ ታሪክ አጋጣሚ አንድ ሆኖ የኢትዮጵያ ውስጥ ያለውን መከራ ለማቃለል መስራት ከሁሉም ይጠበቃል። ይሄንን አለማድረግና አስካሁን በመጣንበት መከፋፈልና በተለይም ደግሞ በፍጹም ዘረኝነት ላይ መመስረት አገሪቷን አደጋ ውስጥ የሚከተነው ሰው ዋናውና ቁልፉ ነገር ዲያስፖራው በሰለጠነ ዓለም ውስጥ የኖረ በዲኤንኤ ፖለቲካ መለከፍ የለበትም ከዛ መውጣት አለበት። ከዛ ሲወጣ መተባበርና ቅንነት ያስፈልጋል ሪሊ ሲሪየስ የሆነ ቅንነት ያስፈልጋል መቀላለፍም ማቆም አለ ፐርሰናል አምቢሽንን ማሸነፍ ያስፈልጋል። ይሄንን ማድረግ ከተቻለ ለውጥ ይመጣል አለበለዚያ እኛ ዝም ብለን ይሄ ዲያስፖራ ላይ ያለው አካል ሲጓተት ቢውልም ህዝቡ ግን በራሱ መስዋዕትነት ፍራቱን ለውጦ መብቱን እንደሚያስከብር የጀመረው ትግል ማሳያ ነው። ዲያስፖራው ግን በታሪክ ውስጥ የሚተበቅበትን ለመወጣት አሁን እያደረገ ያለውን ትግል አንድ ስቴፕ ከፍ ማድረግና ወደ መተባበር መምጣት አለበት። ቻይ ሁሉን ቻይና ቀን መሆን ይተበቅበታል የሚል ሐሳብ ነው ያለው።
አብታሙ እጅግ በጣም እናመሰግናለን። ወደፊት ሰፋ ያለ ጊዜ ወስደን ሰፋ ያለ ውይይት እንደምናደርግ ባለሙ ተስፋለን። ይሄንንም እንደምትፈቅድልን ተስፋ እናደርጋለን። እንግዲህ የደረሰብህ በደልና ግፍ ለኢትዮጵያ ህዝብ ለህ የደረሰ ስለሆነ የኢትዮጵያ ህዝብ ሁልጊዜም ላንተ ያለውን አክብሮትና ፍቅር የኢትዮጵያ ድምጽ ሬዲዮም እንደሚካፈል በዚሁ አጋጣሚ እየገለጽኩልህ መልካም እድል እንመኝላለን። ወደፊት የጤንነት ሁኔታ ከዚህ በተሻለ ሁኔታ እንደምናገኘው ተስፋ እናደርጋለን። እናመሰግናለን። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። አመሰግናለሁ። ባይ።
አድማጮቻችን እንግዲህ ከሀብታሙ አየለው ጋር የነበረን አጠር ያለ ቆይታ አድምጠን ተመልሰናል። መግቢያችን ላይ ለአድማጮቻችን እንደ መነሻ የሰጠነው ሐሳብ ነበርና በቀጣይነት ደግሞ በዚህ በስዊድን ሀገር ውስጥ ስለ ኢትዮጵያ ሰብአዊ መብትና ፍትህ አብዝተው ከሚታገሉ ወጣት የፓርላማ አባሎች ወይም ወጣት ስዊድናውያን የፖለቲካ ወይም በሶሻል ዲሞክራት ውስጥ ያሉ የፓርላማ አባልና በውጭ ጉዳይ ሚኒስቴርነት ውስጥም በአባልነት እየተሳተፉ ያሉት አንድ ሾስተብሪን በእንግድነት አቅርበን በአሁን ላይ ስላለው ኢትዮጵያ ሁኔታ ለማጠሪያ ባለ ሁኔታ ለመወያየት ፈቅደናልና ቀጥታ ወደ አህመድ ወስዳቸዋለሁ።
ሄ አንደሽ
መልካም ገና
መልካም ገና ያ መልካም ገና ታክስ ኔላ ታክ ላንተም መልካም ገና የኢትዮጵያኖች ገና። አድማጮቻችን አንደሽ አስተርበሪ ለብዙ የኢትዮጵያ ድምጽ ሬዲዮ ነው አድማጮችና በተለይ ስዊድን ለሚኖሩ ኢትዮጵያኖች እጅግ በጣም ታዋቂ መሆናቸውን ምን ማስረዳት አያስፈልግም። እሳቸው ፓርላማ ውስጥ ሁሉ የፓርላማ አባል በመሆናቸው የኢትዮጵያኖችን የተቃውሞ የለሊሳን እጅ ወደ ላይ በማድረግ ንግግር እስከ ማድረግ የደረሱ ሰው ናቸው። የፓርላማው የውጭ ጉዳይ ኮሚቴ አባልም ናቸው። በዛሬው ለታ እሳቸው ጉዞ ላይ ነበሩ፣ ግን ይሄን ኢንተርቪው ስጠይቃቸው ያሉኝ ምንድነው አይሮፕላን ላይ ነኝ በዛሬው ቀን ለሚቀጥለው ሳምንት እናርገው ወይ ሲሉኝ አይኔ የሚቀጥለው ሳምንት ስለማልችል ወደ ውጭ ስለሚሄድ ሌላ ጊዜ እንግዲህ ሆናል ስል ምንድነው ያሉኝ አይ እንደሱ ከሆነ የቲኬቴን ቀይረውና ጉዞዬን ሌላ ጊዜ አደርጋለሁ ወደ ኋላ አደርጋለሁ ብለውኝ እስከዚህ ድረስ መልካም ፈቃዳቸው የሆነ እንግዳችን ናቸው። ያ በሬታ ዳንደሻት ድ ändrade din flygbiljett för att kunna vara med på intervjun. Så jag är oerhört tacksam och jag tar om min hatt för din välvillighet.
Men,
när ska du åka då?
Nej, det blir senare eftermiddag.
Eftermiddag. Tack. Du, vad jag förstår, du följer med vad som händer i Etiopien. Det är en av dem som är intresserade att Etiopien blir demokrati och mänskliga rättigheter respekteras. Så jag utgår ifrån att du följer vad som händer. Har du hört vad som händer nyligen? Statsministern har sagt att man kommer att frisläppa politiska fångar och stänga fängelset, den notoriska fängelset, till att börja med. Har du hört det?
Det har jag hört. Man skulle göra om det ökända fängelset till ett museum.
Ja.
Men det verkar som att jag tror att alla etiopier och alla som engagerar i mänskliga rättigheter och demokrati behöver ägna sig åt en upplysningskampanj gentemot för politiska företrädare i sina länder. Nämligen det att för att det verkar vara så konsekvent att regimen säger en sak utåt och gör en annan sak inåt. Det är väldigt inkonsekvent agerande regimen. Och de har lyckats med det här under flera decenniers tid att säga en sak och göra en helt annan. Men jag tror att nu gäller det att pressa på. Så därför är mitt nyårslöfte ihop med några andra kollegors nyårslöfte i riksdagen att faktiskt uppmana Sveriges regering att hela tiden pressa och fråga Etiopiens regering.
Okay.
Och hela tiden kritisk granska.
Bra, låt mig översätta Anders det här till mina landsmän som bor och verkar utanför Sverige också. Det är inte bara svenskar etiopier som lyssnar på programmet. Anders, jag lovar hon mindre nu. የሰምቻለሁ ዜናውን ስረኞችን ለቃለን ስርቤቱን ሙዚየም እናረጋለን ማለታቸውን ሰምቻለሁ። ግን ላለፉት 10 20 አመታት እንዳየነው ከሆነ የኢትዮጵያ መንግስት አንድ ነገር ይናገራል ሌላ ነገር ነው የሚሰራው። ስለዚህ ምንም የሚፈጽሙት ጥሩ ነገር ስለሌለ ማድረግ ያለብን በተለያዩ ሀገሮች የሚኖሩ ኢትዮጵያውያኖች በያሉበት ሀገር ካምፓኝ መጀመር አለባቸው ለሚኖሩበት ሀገር መንግስትና ህዝብ የዚህን መንግስት ሁኔታ ምን እንደሆነ ማስረዳት መቻል አለባቸው። ይሄንን በአንክሮት ተናግረዋል። እሳቸውም በበኩላቸው ከሌሎች የፓርላማ አባሎችና የፖለቲካ ድርጅቶች ጋር ሆነው ይሄንን ስራ በሰፊው እንደሚሰሩ ነው አሁን የገለጹልኝ። Det finns som sagt många politiska bedömare som menar att det här är bara ett spel för galleriet. Vad är din åsikt? Vad ska man göra åt det här? Till exempel, vad ska du göra? Vad ska jag göra? Vad ska var och en göra som jobbar eller som ämnar att Etiopien blir demokrati och mänskliga rättigheter respekteras? Vad ska jag göra? Vad ska du göra?
Men det är tre saker helt enkelt. Det ena är att folk i Etiopien fortsätter att hålla ihop. Annars säger man etiopier och inte går på att bli etniskt bittrade. Det är jätteviktigt. Det andra är att politiker i omvärlden måste agera. Alltså man måste stilla sätta ett internationellt tryck på Etiopien. Det ska bli riktigt, riktigt svårt för dem att, att säga en sak och göra en annan.
Mm.
Imorgon till exempel så kommer jag och en annan kollega att ha en artikel på Sveriges Television angående situationen i Etiopien.
Okay.
Det du då kan göra som punkt nummer tre, det är att dela sådana artiklar.
Mm.
Och med sprid sådana budskap och se till också att uppvakta politiker i ditt hemland.
Mm.
Alltså även på lokal nivå upplys vad händer i Etiopien och tvinga dem att agera.
Bra.
Det är de tre punkterna.
Okej. አንደሽ አሁን ለጠየቁት ጥያቄ ምንድነው መደረግ ያለበት? እነዚህ ሰዎች በየጊዜው አን ነገር ይናገራሉ ሌላ ይሰራሉ። የዴሞክራሲና የሂውማን ራይት ጥያቄ ኢትዮጵያ ውስጥ ገደል ገብቷል። ምንም የሚስተካከል ነገር የለም። ስለዚህ ያንዳንዱ አንተንም ጨምሮ ምንድነው ማድረግ ያለበት? ለኢትዮጵያ ምናስብ ሰዎች ከሆነ አንተም ምታስብ ስለሆነ እኔም ሁላችንም ምንድነው ማድረግ ያለብን? ስለዚህ ሶስት ነገሮች ነው የተከሰልኝ። የመጀመሪያው ኢትዮጵያኖች በአገር ቤትም ሆነ በውጭ ያሉ ትግላቸውን ማፋፋም አለ ለባቸው በተለይ ኢትዮጵያዊነን ብለው በአንድ ላይ በመንግስት በስልጣን ላይ ያለው መንግስት እንደምፈልገው በዘር ተከፋፍለው አንዱ አንዱን ማጥቃቱ የትም የትም እንደማያደርስ ነው ያለው። ስለዚህ በጋራ በኢትዮጵያዊነታቸው መታገል አለባቸው ነው የሚለው። ሌላው በአለም ዙሪያ ያሉ ፖለቲከኞችን ይሄን ነገር እንዲከታተሉና በመንግስት ላይ ስልጣን ላይ ባለው መንግስት ላይ ተጽዕኖ እንዲያደርጉ ስራ መሰራት አለበት ነው የሚለው። ለምሳሌ አለ በነገውለት ሰኞ ማለት ነው እሱና ሌላ የፓርላማ አባል ጓደኛው ከኛ ጋር በመተባበር የሚያወጡ ጽሑፍ አለ በስዊድን ቴሌቪዥን ይወጣል። ያንን እንድናሰራጨውና ሌሎችም ያን ነገር እንዲከታተሉት ማድረግ። ኢትዮጵያኖች ባጭሩ ስለ ሀገራቸው ጉዳይ ከማንም የበለጠ የሚያገባቸው እነሱ ስለሆኑ ይሄን ነገር የኢትዮጵያን ጉዳይ ችላ ለማለት ነው የሚለውና እነዚህ ነገሮች መሰራት አለባቸው ነው የሚለው። አንደሽ ያቪት አት ዲፌንስ ኖግራ ፓርላሜንታሪ ከብላናናቲ ኤዩ ፓርላሜንት ሶም ስትሬቨር ኤፍ där att demokrati och mänskliga rättigheter respekteras i Etiopien. Har du någon gång försökt komma i kontakt med dem så att göra det här arbetet någorlunda succé på något sätt? Mm. Har du försökt någon gång?
Mm.
Eller ämnar du försöka?
Mm. Jag vet att det finns flera stycken, bland annat Anna Gomes, som gör ett stort arbete i EU-parlamentet.
Mm.
Jag försöker också ligga på de svenska EU-parlamentarikerna att faktiskt alltså liksom följa i hennes arbete som hon gör, för att jag tycker att hon agerar väldigt modigt.
Jag ska säga till dig en sak. Vet du vad etiopierna kallar henne för? Hon heter Anna Gomes, men de kallar henne för Anna Gobeze.
Lejon,
ja. Precis, någonting i den stilen. Ja, hon andra känner att jag nog minnen nu. እንደምት ታገለ ኢትዮጵያ ህዝብ ዲሞክራሲና የሰው ልጆች መብት መከበር እናውቃለን። ግን በአውሮፓ ፓርላማ ውስጥም ብዙ አሉ ለዚህ የሚታገሉና ከነዚህ ጋር ስራህን ለማስተባበር ያደረከው ሙከራ አለ ስለው? አዎ አቃለው። ሁንዳና ጎሜዝ የመሳሰሉ ጠንካራ ሰዎች በአውሮፓ ፓርላማ ላይ የኢትዮጵያን ኬዝ ይዘው እንደ አጀንዳ የሚታገሉ እንዳሉ አቃለው። እኔም ያንን እየሞከርኩ ነው። በተለይ አሁንም አደርገው የስዊድን የአውሮፓ ፓርላማ አባሎችን በሙሉ ያና ጎሜዝን ስራ እንዲደግፉና ሙሉ በሙሉ ከሷ ጋር አብረው እንዲሰሩ ለማድረግ እሞክራለሁ ብሏል። ይሄንን እንደሚያደርገው ምንም ጥርጥር የለንም። Vad tror du om situationen i Etiopien? Vad är det din bild nu? Vad kommer att hända? Vad tror du? Vad borde egentligen den svenska regeringen göra?
Mm. Alltså, det är klart att man borde göra många saker. Jag tror också att det är väldigt svårt att överblicka hur situationen i Etiopien ser ut med tanke på att man har släckt ner landet så otroligt mycket. Med tanke på att man försvårar för olika rättighetsorganisationerna att vara baserade i landet.
Mm.
Men det verkar som att folket håller ihop mycket mer just nu än vad regeringspartierna gör. Det verkar som att regimen faller sönder också utifrån trycket dels inifrån, men också måste vi öka trycket utifrån.
En sak till. Du vet, vår rädsla är att om det händer i Etiopien, om regimen sönderfaller som det händer nu, som är på gång, ja. Det blir katastrof för hela området, regionen. Ja. Det är 100 miljoner människor. Etiopien är en av de stora länderna i regionen och det kan påverka hela regionen. Och det här har inte, tror jag, politikerna i Europa, i västvärlden har fattat.
Nej. Och det är klart det är klart att det vore katastrof om att det blir ett inbördeskrig i Etiopien. Det är, som precis som du säger, 100 miljoner människor och en viktig aktör i regionen. Så om det skulle utbryta totalt kaos i Etiopien, så är det inte bara Etiopien som påverkas, utan det är väl liksom hela regionen.
Mm. Vad är ditt budskap till etiopier? Kort och koncist.
Fortsätta att hålla ihop och stå igen där.
Bra. Anders, Malcolm Genna. Etiopisk Genna. Vi hörs.
Det gör vi. Tack.
Hej. እንግዲህ በመጨረሻ ላይ አንደሻለው ምንድነው ምን መልእክት አለ ለኢትዮጵያኖች ባጭሩ ስንለው አንድ ላይ ሁኑ ሆል ኢሁ በነያለውና እንግዲህ ኢትዮጵያኖችም አንድ ሆነው በጋራ የጋራ ጣላታቸውን ታግለው ለጋራ በጋራ ሀገራቸውን አሳድገው ዲሞክራሲ የሰው ልጆች መውት በኩልነት ሁሉም የሚካፈልባት አገር እንደሚያደርጉት ባለሙሉ ተስፋ ነን። እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ይቀጥላል። ከኛ ጋር እንደምንሆኑ ባለሙሉ ተስፋ ነን። በዚህ ሙዚቃ ወደ ዜና እንተላለፋለን።
አድማጮቻችን የዜና ጓጃ ሰዓታችን በማሳለፋችን ይቅርታ እየጠየቅን ዜናን አስቀድመን የጀመርነው ሙዚቃ ከዜና ቀጥሎ እንጋብዛችኋለን። አሁን ወደ ዜናው እናመራለን። አብራችሁን ቆዩ።
ለመላው ህዝበ ክርስቲያን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናዎች ቀጥለው ይሰማሉ። የኢየሱስ ክርስቶስ የልደት በዓል ገና በመላው ህዝበ ክርስቲያን ዘንድ ኢትዮጵያ ውስጥና ከኢትዮጵያ ውጭ እየተከበረ ነው። በውጭ የሚገኙ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ መርቆሬዎስ ትናንት ማምሻውን ለህዝበ ክርስቲያኑ ባስተላለፉት ቃለ ምዕዳን እንዳሉት ሰላም በተዘመረበት በዛሬው ዕለት በሐዘንና በሰቆቃ እንዲሁም በእስር የሚማቀቁ ኢትዮጵያውያንን ማሰብ መርዳት ተገቢ መሆኑን ገልጸዋል። በማያያዝም የኢትዮጵያ ጣላቶች በርካቶች መሆናቸውን የገለጹት ፓትርያርኩ ኢትዮጵያውያን በዘር በጎሳ በሃይማኖት ሳይከፋፈሉ የመጣባቸውን የመከራ ጊዜ በጋራ እንዲመክቱም ጥሪ አቀርበዋል። ይበን ዲናለ ዛሬውን የገና በዓል አስመልክቶ በኢትዮጵያ ገበያ ዋጋ እንደሚከተለው ሆኗል። ዶሮ ከ210 ብር እስከ 350 ብር፣ አይብ በኪሎ 120 ብር፣ ቅቤ ከ180 እስከ 250 ብር፣ ያበሻና የፈረንጅ እንቁላል አንዱ በአራት ብር በግ 2000 እስከ 4000 ብር 1 ኪሎ ማኛጤፍ በ30 ብር ምስር ከክ 52 ብር ሽንኩርት በኪሎ 13 ብር ገደማ ቃሪያ በኪሎ 26 ብር እንዲሁም የበሬ ዋጋ ከ12000 እስከ 38000 ኢትዮጵያ ብር እየተሸጠ መሆኑ ተዘግቧል። በበርካታ የዓለማችን መገናኛ ብዙሃን ሰፊና ከፍተኛ ሽፋን ተሰጥቶት የነበረው ለሀገራዊ መግባባትና ሰላም ሲባል የፖለቲካ እስረኞች ተፈተው ይለቀቃሉ የሚለው ዜና በትርጉም ስተት ነው በሚል አንዳንድ የፖለቲካ እስረኞች ናቸው የሚለቀቁት የሚለውን የመንግስቱን አቋም የውጭና የመገናኛ ብዙሃን ሲተቹት በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን በበኩላቸው የህወሓት ድራማ እንደማያልቅ እየተናገሩ ነው። እስከዛሬው ገና ባልዋዜማ የሚፈታሉ ተብለው የነበሩት አንዳንድ እስረኞችም እስካሁን እንዳልተፈቱ ተዘግቧል። የኢህአዴግ ጽፈት ቤት ለበርካታ ቀናት ካደረገው ስብሰባ በኋላ ጥፋተኛ መሆናቸውን ከገለጸ በኋላና የሆነና ሀገሪቷን በኃይል ለመምራት ከወሰነ ከቀናት በኋላ ኃይለማርያም ደሳለኝ ለሀገር ውስጥና ለውጭ መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ለሀገራዊ መግባባትና ሰላም ሲባል የፖለቲካ እስረኞች ተፈተው እንደሚለቀቁና የማዕከላዊ እስር ቤትም ወደ ሙዚየም እንደሚቀየርበት የገለጹበት ሁኔታ የነበረ ሲሆን በቀላት ልዩነት የጠቅላይ ሚኒስትሩ ጽፈት ቤት እንዳለው በተወርጉም በመሆኑ የሚፈቱት የተወሰኑ ናቸው ብሏል። በዚህም ኢትዮጵያውያኖች እንደሚሉት ትግሉን ከመቀጠል ውጪ አማራጭ የሌለ ሲሆን ይሄ የህወሓት አካሄድ እንደተለመደው ከጊዜ መግዣነት ያለፈ ሌላ ትርጉም የለውም ብለው እየተናገሩ ነው። ኢቨንዲ እንዳለ የፌደራል ፖሊስ ባለፉት አመታት በኢትዮጵያ በተለይ በኦሮሚያ ክልል ከፍተኛ የዘባዩ ንቅናቄ መመፍጠር የሚታወቁትን የኦሮሚያ ወጣቶችን ቄሮች ላይ ልዩ ምርመራ መጀመሩን አስታውቋል። እንደ ፌደራል ፖሊስ ገለጻ ከሆነ ቄሮች የሚያደርጉት እንቅስቃሴ በከፍተኛ ሁኔታ የተለያዩ አካባቢዎችን መዋቅሮችን በማፈራረስ የመንግስቱን መዋቅር መቆጣጠር መጀመራቸውን ገልጿል። የወያኔ ፖለቲካ እስረኞችን ለይስሙላ ፈታለው ባለበት ማግስትና ኢህአዴግ የተለያዩ መግለጫዎች በሚሰጥበት ወቅት ላይ በቄሮች ላይ ዘምታለው ማለቱ ከፍተኛ ተቃውሞ እንደሚያስነሳ ሲጠበቅ ወያኔም የታደሳለው ዲስኩሩ የውሸት መሆኑ እየተገለጸ መሆኑ ይገኛል። በአዲስ አበባ ሳሌተ ምህረት ቅድስት ማርያም ቤተክርስቲያን ዳግም ግጭት መቀስቀሱ ተሰምቷል። በቤተክርስቲያኑ ከፍተኛ የደረሱልን የደወል ድምጽ በመሰማቱ በርካታ መመናን በአካባቢው ተገኝተው የተቃውሞ ድምጽ ማሰማታቸው ተዘግቧል። ለተቃውሞ ምክንያት የሆነ የቤተክርስቲያኑ አስተዳዳሪ ድብደባ ደርሶባቸው እንዲወጡ ከተደረገ በኋላ ተመልሰው ወደ መቅደስ ገባለው በማለታቸው መሆኑ ሲዘገብ፣ ቤተክርስቲያኑ ከፍተኛ ቁጥር ባላቸው ፌደራል ፖሊስ አባላት ተከባ እንደቆየችም ተዘግቧል። በሳሌተ ምህረት ቤተክርስቲያን ከፍተኛ ምዝበራ እየተፈጸመ ነው በመባሉ መመናኑ ተቃውሞ ሰሙ መቆየታቸው ይታወሳል። የቤተ ክርስቲያን አስተዳዳሪ የነበሩት የህወሓት አባል እንደሆኑ የሚነገርላቸው መላከ ብርሃን ሩፋኤል የማነ ብርሃን ወደ ቤተ ክርስቲያን እንዳይገቡ ቢከለከሉም በኃይል ገባለው ሲሉ ባለፈው ሳምንት ተደብድበው ሆስፒታል ገብተው ነበር። ይህንንም ባለፈው ሳምንት መዘገቡ ይታወሳል። ሰሞኑን አስተዳዳሪ ከሆስፒታል መልስ ወደ ቤተ መቅደስ ገብቼ ቃወጣለሁ በማለታቸው ቤተ ክርስቲያን ደውል ተደውሎ ለህዝቡ ጥሪ በመደረጉ በአካባቢው ብጥብጥ መፈጠሩ ተዘግቧል። ህዝቡ ተቃውሞ እያሰማ በነበረበት ጊዜ ቤተ ክርስቲያኑ የልማት ክፍል ጸሐፊ ሊቀ አላፍ ጽሁ የማነ ብርሃን፣ ሂሳብ ሹሙ ሊቀ ትጉሃን ዘራብሩክ አብርሃ፣ ያለ ሰበካ ጉባኤ ውክልና ምክትል ሊቀመንበር ነኝ የሚለው ቀሲስ ካሳሁን ገብረ ህይወት በግቢ ውስጥ ታግተው መቆየታቸው ተገልጿል። በሳሊተ ምህረት ቤተክርስቲያን በልማት ስም የተገነቡ በግቢው ዙሪያ ያሉ የንግድ መደብሮች በአብዛኛው በትግራይ ተወላጆች የተያዙ መሆናቸውም ታውቋል። ህዝቡ አስተዳዳሪው ሌባና ዘራፊ ስለሆንክ ወደ ቤተክርስቲያናችን በመግባት አትችልም በማለቱ የፌዴራል ፖሊስ ወደ አካባቢው በማምራት ከፍተኛ የተኩስ እሩምታ ያልበገረው ህዝብ ግን ወያኔ ሌባ በማለት ተቃውሞ ሲገልጽ እንደነበር መረጃዎች አመልክተዋል። የህዝቡ እንቅስቃሴ ያስፈራው የህወሓት መንግስትም ከመገናኛ ወደ ሴሚስ የሚወስደውን መንገድ ዘግቶ መዋሉ ለማወቅ ተችሏል። በሌላ ዜና በአማራ ሳይንት ከሚገኘው ተደባበ ማርያም ገዳም ጽላት መሰረቁ ተዘግቧል። በዚህም የአካባቢው ምዕመናን የተቃውሞ ድምጻቸውን በማሰማት ላይ መሆናቸው ተዘግቧል። በደቡብ ወሎ አማራ ሳይንት ወረዳ የሚገኘው ጥንታዊ ተደባበ ማርያም ገዳም በስሩ ከሚገኙት 12 አብያተ ክርስቲያናት የአንደኛው የመድኃኔዓለም ቤተክርስቲያን ጽላት መሰረቁ የታወቀው በቅርቡ መሆኑ ተዘግቧል። ህዝቡም ጽላቱ እንዲመለስና የዘረፉትም ለፍርድ እንዲቀርቡ በመጠየቅ ላይ ነው። የገዳሙ አስተዳዳሪ ሆነው የተሾሙት ኃላፊ የእንግሊዝ ዜግነት ያላቸው ሲሆኑ ወደ ለንደን ከተጓዙ 5 ወራት ማስቆጠራቸው ታውቋል። አስተዳዳሪው ማህተሙ ላይ ቆልፈው ወይም ይዘው በመሄዳቸው ስራዎች እየተስተጓጉሉ ነው በሚል ተቃውሞ በመቅረብ ላይ ይገኛል። በጽላቱ መሰረቁ ዙሪያ ማብራሪያ እንዲሰጡ ምዕመናኑ አስተዳዳሪውን በመጠየቅ ላይ ቢሆኑም አስተዳዳሪው ግን ከለንደን አለመመለሳቸው ታውቋል። ከአክሱም ጽዮን ገዳም ቀጥሎ ጥንታዊ የሚባለው ተደባበ ማርያም ገዳም ከአዲስ አበባ ከተማ 612 ኪሎ ሜትር በደቡብ ወሎ አማራ ሳይንት ወረዳ የሚገኝ ጥንታዊ ገዳም ነው። በመንግስት ላይ ተጀመረው ተቃውሞ እንደቀጠለ ሲሆን በተለይም በኦሮሚያ በሻምቡ ወለጋ በኦሮሚኛና በአማርኛ የተጻፉ መፈክሮች ይዘው አደባባይ ወጡ ሰልፈኞች ኦሮሞና የአማራ ህዝብ አንድ ነው ሲሉ ተደምጠዋል። የአደግ ስራ አስፈጻሚ ኮሚቴ ኦሮሚያ ክልል መሪዎች ወደ ባህር ዳር ያደረጉት ጉዞና የሁለቱ ክልሎች ትብብር መርህ አልባ ሲል ማውገዙ ይታወሳል። የአደግ ስራ አስፈጻሚ ኮሚቴ መግለጫ ትብብሩን ባጣጣለ ማግስት በአማርኛ የተጻፈ መፈክር ጭምር ይዘው በአማርኛ የተቃውሞ ድምጽ ያሰሙ ሻምቡ ወለጋ ነዋሪዎች ናቸው። ለመግለጫው ሰጡት አጻፋ ስለመሆኑም የተለያዩ አስተያየቶች በመቅረብ ላይ ናቸው። አንድነን መቼም አንለያይም የሚል መፈክር በማለት የተቃውሞ ድምጻቸውን ሲያሰሙ በመስልና በድምጽ የሚያዩት የሚደመጡት የሻምቡ ወለጋ ነዋሪዎች ኦሮሞ ጣላት ያማራ ጣላት ነው ያማራ ጣላት የኦሮሞ ጣላት ነው ሲሉም በመስል በተደገፈ መረጃ ታይተዋል። የህዝባዊ ወያነ ሓርነት ትግራይ ቡድን ወደ ኢትዮጵያ ፖለቲካ ስልጣን ከመጣበት ከ1983 ወዲህ በሁለቱ ትልልቅ ብሔረሰቦች መካከል ጥርጣሬና ግጭትን የሚጋብዙ ድርጊቶችን ሲፈጽሙ መቆየታቸው ይታወሳል። በቅሊንጦ ወህኒ ቤት የሚገኙት የመቶ አለቃ ማስረሻ ሰጤ እሳቸውና አቶ በቀለ ገርባን ለማስገደል ትእዛዝ ተላልፎ እንደነበር አስታወቁ። የቅሊንጦ እስር ቤት የደህንነት ኃላፊ ጥበቃ ኃላፊ በነበሩት ዋና ኦፊሰር ገብረ ማርያም ወልዳይ ተላልፎ የነበረው ትእዛዝ በእስር ቤቱ ፖሊሶች እምቢተኝነት ሳይሳካ መቅረቱንም አስታውቀዋል። ይህ መረጃ የወጣው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በነመቶ አለቃ ማስረሻ ሰጤ የክስ መዝገብ የተከሰሱ ሰዎች ላይ የሚሰጠው ምስክርነት በተሰማበት ወቅት ነው። ጋዜጠኛ ጌታቸው ሸፈራ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የነበረውን የ24/2017 ውሎ በመረጃ መረቡ አስፍሯል። በዋናነት በችሎቱ ይታይ የነበረው በነመቶ አለቃ ማስረሻ ሰጤ የክስ መዝገብ የተከሰሱ ሰዎች ላይ የሚሰጠው ምስክርነት የነበረ ሲሆን በችሎቱ ቀርበው የምስክርነት ቃላቸውን ይሰጡ የነበሩት ደግሞ የቅሊንጦ እስር ቤት ደህንነትና ጥበቃ ኃላፊ የነበሩት ዋና ኦፊሰር ገብረ ማርያም ወላይ ናቸው። የመቶ አለቃ ማስረሻ ሰጤ ጠያቂ፣ ዋና ኦፊሰር ገብረ ማርያም ደግሞ ተጠያቂ በሆኑበት በዚህ መድረክ ላይ ፍርድ ቤቱ ጣልቃ እየገባ አስታራቂ የሚመስሉ ሀሳቦችን ለመሰንዘር ሲሞክር ተስተውሏል። ተከሳሹ የመቶ አለቃ ማስረሻ ሰጤ በዋናነት እሳቸውና አቶ በቀለ ገርባን ለማስገደል ትእዛዝ ማስተላለፋቸውን፣ በቂሊንጦ ቃጠሎ ወቅት የተገደሉ እስረኞች በጅምላ ተቀብረው ቀብሩ ላይ እስር ቤት እንደተሰራ፣ የተገደሉ እስረኞች አስከሬንን ለቤተሰብ አለመስጠታቸውና ሌሎች በርካታ ጥያቄዎችን አቅርበዋል። ጥያቄው በመጀመሪያ በችሎቱ ላይ ለምስክሩ ያቀረቡት ጥያቄ ያረጋገጡት እውነታ ቢኖር በእስር ቤት ያሉ ግፎች ሁሉ ሲፈጸሙ የእስር ቤት ኃላፊነቱን ቦታ ሲቆጣጠሩ የነበሩት ሁሉም የትግርኛ ቋንቋ ተናጋሪ መሆናቸውን ነው። የመቶ አለቃ ማስረሻ ሰጤን እና አቶ በቀለ ገርባን በጥይት ተመተን እንድንገደል ትእዛዝ አስተላልፈው ፖሊሶች ግን አንገድልም አላልወቱም ወይ ሲሉ ላቀረቡላቸው ጥያቄም ትእዛዝ አላስተላለፍኩም የሚል ምላሽ ሰጥተዋል። ጥያቄው ግን በወቅቱ ትእዛዝ መስጠታቸውና የሚያረጋግጡና ከዛም ጋር ግንኙነት ያላቸውን ጥያቄዎች ማንሳታቸው ተመልክቷል። በመጨረሻም ታዋቂው የስፖርት ጋዜጠኛ መምህርና የፖለቲካ ጉዳዮች ጸሐፊ ኢብራሂም ሻፊ በስደት በሚኖርባት ኬንያ ከዚህ ዓለም በሞት ተለይቷል። በሌላ በኩልም አንጋፋው የሕክምና ባለሙያ ፕሮፌሰር እደ ማርያም ጸጋ ተሻለ በ83 ዓመታቸው ከዚህ ዓለም በሞት ተለይተዋል። ኢብሮ በአጭሩ የሚጠራበት የስፖርት ስሙ ሲሆን መምህር ሆኖም አገልግሏል። የስፖርት ጋዜጠኝነቱም በሰፊው ይነሳለታል። የፖለቲካ ጉዳዮች ላይ በሚሰጣቸው ትንተናዎችም ይታወቃል። በሰብአዊ መብቶች መከበር ላይ የነቃ ተሳትፎ በማድረግም አስተዋጽኦ የጎላ ነው ጋዜጠኛና መምህር ኢብራሂም ሻፊ። ያስተማራቸው ተማሪዎቹ፣ የስፖርት ቤተሰቡ፣ የኢትዮጵያን ፖለቲካ በቅርበት የሚከታተሉ ሁሉ ሰሞኑን የተሰማው ዜና ጥሩ አይደለም። በህወሓት አገዛዝ አፈና ለስደት የተደረገው ኢብራሂም ሻፊ ሰሞኑን ከዚህ ዓለም በሞት ተለይቷል። ጋዜጠኛ ኢብራሂም በ1997 እንደ ኢትዮጵያን አቆጣጠር ከተካሄደው ምርጫ በኋላ በጅምላ ታፍሰው በተለያዩ እስር ቤቶች ከተጋዙት መካከል አንዱ ነበር። በሸዋሮ ቤት በእስር ቤት ላይ ያለ በአገዛዙ ታጣቂዎች በደረሰበት ድብደባና ማሰቃየት የተነሳ ለህልፈት ለተዳረገበት በሽታ መንስኤ እንደሆነ የቅርብ ጓደኞቹ ይናገራሉ። በስፖርት ጋዜጠኝነቱ ትልቅ ተቀባይነትን ያተረፈው ኢብራሂም በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ የአገዛዙን ተግባራት በመጋለጥ በሳል የሆኑ ጽሁፎችን በተከታታይ በማውጣትም ብዙ አድናቂዎችና ተከታዮችን አፍርቷል። በተለይም አዲስ ጉዳይ የተሰኘውን ሳምንታዊ ጋዜጣ ምክትል ዋና አዘጋጅ በመሆን መስራቱ ከአገዛዙ ተደጋጋሚ ወከባ እንዲደርስበት ሆኗል። አዲስ ጉዳይ በህወሓት አገዛዝ በደረሰበት ጫና ሲዘጋ ጋዜጠኛ ኢብራሂምም የመታሰር አደጋ ውስጥ መግባቱን የቅርብ ጓደኞቹ ይገልጻሉ። በ2014 እንደ አውሮፓውያን አቆጣጠር ወደ ኬንያ የተሰደደው ጋዜጠኛው በስደት ህይወቱም በተለይ በሰብአዊ መብቶች ዙሪያ የተለያዩ ስራዎችን ሲያከናውን ቆይቷል። ጋዜጠኛ ኢብራሂም ሻፊ በሸዋሮ ቤት በደረሰበት ድብደባ ምክንያት የገጠመው ጉዳት በስደት እያለ ወደ ጽኑ ህመም ተቀይሮ በመጨረሻም ለህልፈት አብቅቶታል። የጋዜጠኛ ኢብራሂም ሻፊ ቀብር ስነስርዓት በአዲስ አበባ መከናወኑም ታውቋል። በሌላ በኩል አንጋፋው የከመና ባለማያ ፕሮፌሰር ደማርያም ጸጋ ተሻለ ከዚህ ዓለም በሞት ተለይተዋል። በአውሮፓ በሰሜን አሜሪካና በኢትዮጵያ በከፍተኛ የከመና ተቋማት በማስተማርና በመርምር ስራዎች በርካታ ተግባራትን በማከናወን የሚታወቁት ፕሮፌሰር ደማርያም በአዲስ አበባ ዩኒቨርሲቲ የከመና ፋኩልቲ ለ23 አመታት ማገልገላቸውን ከህይወት ታሪካቸው ለመረዳት ተችሏል። በካናዳ በለንደንና በስዊድን ተከታታይ የከመና ትምህርታቸውን በመከታተል ለከፍተኛ ማዕረግ እንደበቁም የታሪክ ማህደራቸው ላይ ተጠቅሷል። በጥቁር አንበሳ ሆስፒታል የመጀመሪያው ኢንዶስኮፒ አገልግሎት በማቋቋም የሚታወቁም ናቸው። በ1927 በጎንደር የተወለዱት ፕሮፌሰር ደማርያም ጸጋ ተሻለ በ83 አመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ደማርያም ባለትዳርና የአራት ልጆች አባት ነበሩ። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ከዚህ በመቀጠል ደግሞ አንድ ማስተዋቂያ እናሰማችሁና ወደ አና ጎሜዝ ኢንተርቪው እንገባለን። እሳቸውን እንዳገኘናቸው ማስተዋቂያ፣ ሁላችን በየቤታችንም ሆነ በየአካባቢያችን በሀገራችን ህዝባችን ላይ ስለሚደርሰው በሀገራችን ህዝባችን ስለሚያደርገው ትግል እያነሳን ማውራታችን የማይቀር ነው። ህዝባችን በሚያስደንቅ ሁኔታ በአንድነት ቆሞ ትግል ሲያደርግ የኛ ሚና ምንድር ነው ብለን ራሳችንን መጠየቃችን አይቀርም። ቢያንስ ቢያንስ የሚጠይቀው የስርዓት ለውጥ እንዴት ይመጣል? ለሱስ የተደረገ ዝግጅት አለ ወይ? ይህን ለመሳሰሉት ውይይት መጀመር አስፈላጊ ነው ብለን በጣም ይቅርታ በኢሜይል ስለሆነ መጣልን ከሞቢል ላይ አስቸጋሪ ነው ብለን የአመንን የተወሰነን ሰዎች ይቅርታ እንግዳ በሙያው የህግ ሰው የሆነና በተባበሩት መንግስታት የስደተኞች ስራ በከፍተኛ ኃላፊነት ለረጅም ጊዜ በተለያዩ ሀገሮች የሰሩ ዲፕሎማት ከጄኔቫ ባይሳ ዋቅወዮን ጋብዘናል። ጊዜ ጃንዋሪ 13 2018 ዓ.ም ከ15 ሰዓት እስከ 18 ሰዓት ቦታ የኢትዮጵያውያን ማህበረሰብ ማዕከል ቮርበሪ ፕላን 58 ወይም ቮርበሪ ፕላን 58 ቮርበሪ ማሳሰቢያ ስብሰባው በተባለው ጊዜ ይጀምራል። ቀጣዩ ውይይትም በምን መልክ በምን አርስት ይዘጋጃል የሚለውን በስብሰባው ላይ እንወያያለን። ከማክበር ሰላምታ ጋር አዘጋጆቹ እንግዲህ ባጭሩ በጃንዋሪ 13 2018 ዓመተ ምህረት በቮርበሪ ፕላን በሚገኘው የኢትዮጵያኖች ማዕከል ከ15 ሰዓት እስከ 18 ሰዓት ድረስ አንድ የተባበሩት መንግስታት የስደተኞች ስራ በከፍተኛ ኃላፊነት ደረጃም ጊዜ ሰሩት አቶ ባይሳ ዋቆዮ ተጋብዘው ይገኛሉ። በዛ እንድትገኙ ጥሪ ነው የተደረገላችሁ። አድማጮቻችን አሁን ደግሞ በመስመራችን ላይ የተከበሩ አና ጎሜዝ ይገኛሉ። ከሳቸው ጋር እንግዲህ አጥር ያለው ይት እስከ ፕሮግራማችን ፍጻሜ ለማድረግ እንሞክራለን። አና?
Yes.
How are you, ma'am? Let me ask you, how are you? Let me start by asking you how you are today.
I'm fine, and I know that today is Christmas Day for all Orthodox Christians in Ethiopia, so I'd like to celebrate with them this day.
Thank you very much. I appreciate, and I'm definitely sure all Ethiopians appreciate you too. By the way, let me begin, and please allow me to wish you a very Merry Christmas and a new year, 2018, even though it's in retroactive. I wish you a very Merry Christmas and a Happy New Year.
The same. I wish a Happy New Year to all Ethiopians all over the world. And that indeed this year of 2018 will be a year for celebration for all Ethiopians, because it could be the year of, should be the year of liberating Ethiopia from the dictatorship of TPLF.
You know one thing? I have been meeting a hell lot of Ethiopians who are willing or wishing to celebrate in Addis Ababa together with Ana Gomez. there are many Ethiopians who are willing to celebrate it in Meskel Adababa. Interesting.
Sure, we will celebrate that.
Yeah, I hope so.
I'm very heartened that this all the confused statements that are coming now from the current government, namely the latest statements made by Prime Minister Desalegn, and then the contradictions about liberating political prisoners and then not liberating them all, and then closing Makelawi prison that Amnesty International considers a torture chamber, a huge torture chamber. All of those contradictions show the weakness of this oppressive regime, and show that the time for celebration is coming closer. But that requires indeed a very, very strong alliance of all Ethiopians with a democratic agenda. The difference is not between Ethiopians who are Christians or Muslims or who are Amhara or Oromo or Sidawa or Tigray. The difference is among these Ethiopians that want the continuation of this repressive, oppressive regime, and those, which is the huge majority of Ethiopians, who want democracy, want justice, want fairness, want true economic development for Ethiopia. And if they, those who are for democracy and justice, unite and unite across ethnic lines, based on the strong alliance between the Oromo and the Amara, which are the largest ethnic groups in Ethiopia, I'm pretty sure that it will be possible to oust this repressive regime in 2018, and that we will celebrate
in Meskel Adebabay,
in Meskel Square in 2018. And I'm ready to go. I'm ready to go and celebrate with my Ethiopian friends the liberation.
Be it so. Let me, please allow me to translate what you said to Ethiopians, because it's an Amharic program. የተከበሩ አና ጎሜዝ ያሉት ምንድነው 2018 ኢትዮጵያኖች ከተባበሩና በተለይም ደግሞ ያለው ልዩነት በአማራ በኦሮሞ በሙስሊም በክርስቲያን ሳይሆን ይሄንን መንግስት አቅፈው ደግፈው ለህዝቡ ለመበዝበዝ እንዲያመቻቸው የሚፈልጉ ኃይሎች ብቻ ናቸው ቅራኔ ያለው ከዲሞክራቲክ ፎርሶቹ እንጂ አማራውና ኦሮሞ ትግሬውና ወላይታ ወዘተ እነዚህ ምንም አይነት ቅራኔ የላቸውም ሙስሊሙም ክርስቲያኑም ወጣቱም ሽማግሌውም ሁሉም ከተባበሩ 2018 መስቀል አደባባይ ላይ ሄደን እኔም በጋራ ከውድ ኢትዮጵያን ወገኖቼ ጋር ማላከብረበት ምክንያት አይታየኝም ነው የሚለው። Anna, let me ask you one thing. What do you think of the regime's promise of releasing political prisoners? Why did they say it and then the next day they changed it, they retracted their promise? Why?
I think it is first and foremost because of the fight of Ethiopians, and namely young Ethiopians, who across the ethnic lines are working together in Oromia, in Amara, all over Ethiopia, working together against the regime and saying enough of this repression. And so many people have been sacrificing, given their lives. Ethiopians know how terrible is the price, the blood price, that is being paid by the people of Ethiopia to get rid of this repression and oppression by the TPLF clique. And it's a fascist, populist clique. There is tremendous pressure, first and foremost, from inside Ethiopia. All these young people who are determined to fight this repression and who are even determined to pay with their lives against to get rid of that oppression. And then, of course, there is international pressure from different quarters. And we see this ridiculous claim even by some people linked to the current U.S. administration trying to claim some responsibility for putting pressure on the current regime in Ethiopia to indeed liberate political prisoners. I'm sure that has played a role as well in the statements that have been made by Prime Minister Desalegn. We all know that Prime Minister Desalegn is just a puppet. He's not his own man. And that's exactly why the day after he made these statements that went in the right direction, promising to liberate all political prisoners, acknowledging that Makelawi is an horrendous prison where thousands are jailed in horrendous conditions. And we know that Makelawi is not the only prison for political prisoners. There are thousands of prisons like that throughout Ethiopia under the federal and at the regional level. And so the fact that Prime Minister the next day was corrected by a statement attributed to someone from his office, undoing what he had said, shows to what extent he is just a puppet, and shows to what extent there is strong contradictions inside this repressive regime. We know that they are fighting each other now inside the bud of the TPLF clique, which has been oppressed. They have many contradictions. There have been many people leaving. There have been many people. They are fighting inside. Mm. This is exactly the result of this determination on the part of Ethiopians, and namely young Ethiopians, in fighting this repressive regime. In particular, this it's also a consequence of this alliance between the Oromo and the Amara that we have been seeing on the ground inside Ethiopia, in the different regions. But it's also the fact that there is also this alliance being forged also in the diaspora. And I was very pleased this month of December to have hosted in the European Parliament a meeting which showed this
merge,
this alliance across the ethnic divide to bring down this repressive regime and to bring up a new era of justice and democracy for all in Ethiopia. And I think it's very important in this context that indeed it will be that the Ethiopians who are fighting for democracy will not fall into the usual trap that the fascists and the populists have used in Ethiopia, which is to play one ethnic group against the other. It is a time where Ethiopians cannot afford to divide themselves along ethnic lines. It is a time to resist all those that will want to, for instance, fuel revenge against the people of Tigray. This is a time for all Ethiopians, including Tigrays, to be united. What unites them is the need for democracy, the need for freedom, and not the ethnic divide. This is the card that the oppressors have always used in Ethiopia to rule. And so I hope that with the Christmas day that Ethiopians today celebrate, with hopes for this new year of 2018, we will see Ethiopians united, not allowing themselves to be divided by across ethnic lines, and united in this demand for democracy.
Wow.
This is what is at the explains all these contradictions that shows the weakness of the current regime. So we are closer than ever to getting rid of this repression in Ethiopia.
Wow. You just said it loud and clear. But let me translate this one in short. የተከበሩ አናጎሜዝን የጠየቅናቸው ለምን ይመስሎታል ባሁኑ ጊዜ እንዲህ አይነት ኮንትሮቨርሺያል መልእክት ከጠቅላይ ሚኒስትሩ የወጣው ስረኛ አንፈታለን በማግስቱ አንፈታም ወዘተ ምንድነው ይሄንን ያመጣውላልናቸው በመጀመሪያ ደረጃ ወጣቶቹ ህይወታቸውን እስከ መስጠት ወስነው የአማራና የኦሮሞ ወጣቶች ባንድ ላይ ይሄንን የፋሽስት አገዛዝ መጣል አለብን ብለው በአገር ቤት መነሳታቸው ነው በመጀመሪያ ደረጃ እሱ ነው ሁለተኛው ደግሞ ኦፍ ኮርስ የውጭ ሀገርም ተጽኖ አለ አሁን አሜሪካኖችም እንደሚያሳዩት እኛም የተወሰነ እርምጃ እየወሰድን ነው ለማለት እንደሚሉት ነው የሚሉት ዋናው ግን በሳቸው አመለካከት ይሄ በዘር ተከፋፍሎ ለአገዛዙ መመቸቱ ያቆመ ይመስላል በተለይ አገር ቤት ያሉ ኢትዮጵያን ወጣቶች አማራና ኦሮሞ ባንድ ላይ ሆነው በአንድ ድምጽ ኖ ብለው መታገላቸው ነው ይላል ይሄ ደግሞ በዛሬ ለቃለው በማግስቱ አለቅም የሚለውት የሚያሳየው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሻንጉሊት መሆናቸው ነው ምንም የሚወስኑት ምንም የሚናገሩት በራሳቸው ዓለም ኖሩ ነው የሚያሳዩት እሳቸው እንደሚሉት ፓፔት ነው የሚሉት አሻንጉሊት መሆናቸው ነው የሚያሳየው ነው የሚለው የኢትዮጵያኖችን በዘር አንከፋፈልም ብለው በህብረት መስራት መጀመራቸው ኢትዮጵያ ብቻ ሳይሆን እዚህም ድረስ አይቼ ደስታ ተሰምቶኛል በቅርቡ በኤርሌፕ በአውሮፓ ፓርላማ ስብሰባ አድርጌ እዛ ላይ በህብረት ለመመስራት በዘር ላለመከፋፈልና ይሄንን ፋሽስት ነው ያሉት ፋሽስት መንግስት እንዲመቸውና መግዛቱ እንዲመ እንዲቀጥል ላለማድረግ መወሰናቸውን በተግባር አሳይተውኛል ነው የሚሉት። ናው there are some political analysts some would say that the regime is trying to just whitewash and whitewash its crime, and it doesn't mean to it's just a mean gesture politics without really aiming to perform it. What do you think, this gesture politics, does it mean that they are not going to free the political prisoners?
Well, maybe we have seen this before. I remember very well what happened in 2005 and then in 2007, when, because of the pressure, namely the international pressure, they were forced to liberate all the political leaders of the opposition they had jailed following the elections in 2005. And so when they feel the pressure, and I remember in 2007 there was strong pressure from the European Union and the U.S. I remember I myself went to all the way to the U.S. Congress and had a joint hearing with a late congressman, Donald Payne, on Ethiopia, putting pressure on the freedom of these of the Ethiopian leaders. And of course, at that time, the regime was very concerned because the Ethiopian millennium was coming, and that they were very concerned that the people will use the opportunity to celebrate the millennium, and of course to demand the release of the political prisoners as well, and it could turn violent. And so they put them out. When there is pressure from outside as well from inside, they react. Of course, they don't intend to change their way, and it's only to alleviate that pressure. So I can, that's why I say now they are feeling strong pressure from inside because of this very important, strong alliance between the Oromos and the Amaras, which is having very important consequences at the level of the ground in Ethiopia, in the Oromo, in the Amara region, throughout Ethiopia. This is putting a lot of pressure on this regime. And on the other hand, because as a consequence of that strong internal pressure, there is also external pressure. And as I said, even the U.S. are now trying to get some claim for the responsibility in coming out, for Desalegn to come out with that statement. This shows they are under pressure from inside and from outside. Of course, their attempt is always to survive, to change minimum, to survive. They're not serious. They do not really want democracy. And they are read with their own internal contradictions. And that's why we saw the next day after Desalegn made this statement, which went in the right direction, the next day it was immediately contradicted. So this shows the level of contradictions that exist inside the power, if there is still any. There is no coherent power anymore in Ethiopia, and this is showing in these contradictions. So yes, they are not serious about indeed changing their way. They just want to alleviate pressure to survive. And that's why it's a major responsibility for all Ethiopians who really want democracy and a real change for justice and democracy and freedom, that they cannot relent the pressure, that they have to be more united than ever, that they cannot allow themselves to be divided along ethnic lines or other lines. They have to be together and continue to put pressure and indeed get the release of all the political prisoners, put this regime out. No illusions, they will not change. They have to be ousted. Mm. But that can only be achieved if Ethiopians stay united, and the Oromo and Amara alliance is absolutely essential for the triumph of democracy, of a genuine transition to democracy in Ethiopia.
የተከበሩ አና ጎሜዝን አሁን እየጠቅናቸው የነበረው አንደን ተዛቢዎች መንግስት ባቷይ ለማርያም ደሳለኝ በኩል ስረኞችን ፈታልን በማግስቱ ደግሞ አንፈታም ፖለቲካ ስረኞች ወዘተ የሚለውን ኮንትራዲክሽን የሚጋጨው ወርሱም ይምታታ መልክ ማስተላለፍ የተገደደበት ምክንያት ምን ይመስልዎታል? የችግሩን የደረሰባቸውን ችግር ለማቃለል ነው እንጂ በእውነት ፈልገውት አይደለም የሚሉ ታዛቢዎች አሉ ላልኳቸው ትክክል ነው። ከዚህ በፊትም ታስተውሱ እንደሆነ በ2005 2006 ወዘተ አመተ ምህረት በደረሰ ባቸው ተጽኖ የተነሳ እስረኞችን እንለቃለን ብለው ነበር እንደውም እስከ መልቀቅም ደርሰው ነበር የሚሊየኑም ጊዜ ሲመጣ እኔ ራሴ የአሜሪካን ኮንግረስ አሁን በህይወታቸው የሉም ዶናልድ ፔን የተባሉት የኮንግረስማን ባዘጋጁት ዝግጅት ላይ እኔ ራሴ አሜሪካን ኮንግረስ ሄደን hearing አዘጋይተን ተዋይተን ነበር ያን ጊዜ ተደናግጠው ነበር የውጭ ፕሬሸሩ ሲበዛ ቶሎ ይደነግጣሉ በተለይ ያገር ቤቱና የውጭው አንድ ላይ ሲሆን የሚያደርጉትና የሚፈጥሩት ነው የሚጨንቃቸው ባሁን ጊዜ ደግሞ ያማራውና የኦሮሞ ወጣቶች በህብረት መስራት ሀገሪቱን ከዳር እስከ ዳር ያነቃነቃት ይመስላል ይሄ አብሶሉትሊ ዋናና ተፈላጊ ነው የሚሉት እሳቸው ደጋግሞ የሚናገሩት ያማራውና የኦሮሞ በአንድ ላይ መቆም ለዚህ መንግስት የመውደቂያውን የመጀመሪያና የመጨረሻውን ነው የሚሉት እንደሚታየው ስልጣን ላይ ያለው መንግስት ምንም አይነት ኮሄርሽን የለውም ምንም አይነት በጋራ የሚሰራው ኃይል የለውም ኃይሉ ተከፋፍሏል ችግር እንዳለ በደንብ ነው የሚታየው በዚህ ምክንያት ዛሬ አንዲላሉ ነገ አንዲላሉ ይሄ የሚያሳየው በርስ በርሳቸው ያለውን ችግር ነው የሚሉት ma'am, I know you are doing your utmost to in informing the Ethiopian case at the EU Parliament. I know that, and everybody knows that. By the way, how successful are you?
Look, it's, I think it more, as I said several times, and I said this as well when in the last months of December, I hosted at the European Parliament a meeting with the leaders of democratic opposition of Ethiopia. And I was very pleased that I had people from civil society, like Ato Yared Alemariam. I had political leaders like Professor Berhanu Nega, Dr. Dima Nogo. Also, I was very pleased there was a representative of the Tigray people, Mr. Solomon Negash, who is in the diaspora in Norway. And that all these Ethiopians together across the ethnic groups, across the democratic camps, they are together, they understood that it's Ethiopians who are going to change the situation. It's never going to be those from outside, including myself. I mean, I can do I do my best to make the case of Ethiopia well known in the European Parliament. But I have no doubt, I mean, we are fighting a regime that is putting a lot of money, that is buying people, even inside the European Parliament. They created what they call a group of friends of Ethiopia, which is led by Mr. Louis Michel, the former commissioner of the EU, also the father of the current Prime Minister of Belgium, who's been there trying to put all the lies of the regime against the reality that I try to pass. So I don't have any doubts that despite all my efforts and many other members who understand about Ethiopia, what will make the difference is the actions of Ethiopia themselves. It's in your hands, in Ethiopians' hands. Those in the diaspora can help definitely, but it's the people of Ethiopia, inside Ethiopia, who can make a difference. And they are making a difference. It's because there is this alliance between Oromo leaders and between Amara leaders in Ethiopia and this capacity to reach out to other ethnic groups that they are feeling the pressure and that they are under the pressure also as well from outside. So friends of Ethiopia from outside, like myself, like many in the U.S., or in the European Union. Ethiopians in the diaspora can play a role, but we cannot replace the people inside Ethiopia.
I understand.
It's inside Ethiopia that the force for change is coming.
Thank you. Let me translate this one too. የጠየቅናቸው ጥያቄ እርሶ በአውሮፓ ፓርላማ ትልቅ ተጋድሎ እንደሚያደርጉ እናውቃለን ግን ምን ያህል ተሳክቶልዎታል በፓርላማው ስላልናቸው በመጀመሪያ ደረጃ መታወቅ ያለበት የኢትዮጵያ ለውጥ ሊያመጡ የሚችሉት ኢትዮጵያውያንና ኢትዮጵያውያን ብቻ ናቸው ይሄንን መገንዘብ አለብን ከዛ ውጪ እኔም ሆንኩኝ ሌሎች በአሜሪካ ኮንግረስም ሆነ በአውሮፓ ፓርላማ ያለን ማድረግ የምንችለው የተወሰነ ደረጃ ፕሬዠር ማድረግ ነው ዋናው ግን ኢትዮጵያውያኖች ናቸው ለውጥ ማምጣት የምትችሉት ይሄ ደግሞ እየታየ ነው በተለይ ደጋግሞ የሚመላለሱበታል የአማራውና የኦሮሞ አንድ መሆን ለዚህ መንግስት የመጨረሻውና የመጀመሪያውና የመጨረሻው የድሜ ማሳጠሪያው ነው የሚሉትና እኔ በአውሮፓ ፓርላማ ስብሰባ ጠርቼ የተለያዩ ነጋ ደሞ ፕሮፌሰር ነጋ አልፎ ተርፎ የትግራይ ህዝብ ተወካይ የሆኑ የትግርኛ ተናጋሪ ከኖሩ የመጡ አንድ ተወካይ ሁሉ ነበሩና ይሄ ተልክ ተስፋ ነው የሚሰጠው ኢትዮጵያ በዘር ሳትከፋፈል ኢትዮጵያኖች አክሮስ የኤትኒክ ላይን ሳይሄዱ በአንድ ላይ ሆነው ለውጥ እንደሚያመጡ ተረድቻለሁ በሌላ በኩል ግን ችግር እንዳለ ማወቅ አለብን ምክንያቱም መንግስት የኢትዮጵያ መንግስት አልፎ ተርፎ በጉቦ በግዢ አውሮፓ ፓርላማ ድረስ ሰዎችን ይይዛል ለምሳሌ የኢትዮጵያ ወዳጆች ብለው አቋቁመው እነ ሉዊስ ሚቼል የተባሉትን የአውሮፓ ኮሚሽነርና ያሁኑን የቤልጅየም ጠቅላይ ሚኒስትር አባት ሁሉ በጉቦ ይዘው የራሳቸውን ፖለቲካ ለማካሄድ ይታገሉ ነበር እኔ ከጓደኞቼ ጋር ሆኜ ላሳልፍ የምሞክረውን ውሳኔ ይታገሉብኝ ነበር ነው የሚሉት ማም with all due respect to what you said now still both you and me understand that we can make a difference even though it's not a big one you have made a difference by your struggle for the democracy for the liberation of the Ethiopian you have made a big difference and that's what I meant have you succeeded by the way I understand there are some congressmen who are trying to do the same thing as you do have you tried to be in touch with them By the way, let me inform you one thing. I've been talking today to a Swedish member of parliament, and he promised me that he will be in touch with all the Swedish members of parliaments of the EU so that he can join, the Swedish parliament members will join you as a whole. So yes. What do you think of making such alliance?
I'm happy that you say that. And yes, of course, I believe that friends of Ethiopia and friends of democracy and justice can make a difference, can help put pressure from outside and can help support those inside Ethiopia who are fighting for democracy and justice. And yes, I've been trying to do my best since I understood what was the problem in Ethiopia and trying to join efforts with all those who understand that Ethiopia deserves democracy and the people of Ethiopia want democracy and justice and need to be helped and their friends from outside or from abroad foreigners need to support those efforts but nothing can replace the fight that the people of Ethiopia inside Ethiopia are taking and that is what really changes we can support them and we should be in solidarity with them we should help give a voice give visibility to their sacrifice so many people have been dying in the last 2 years in the last 2 years since the Oromo started fighting because of this plan to redraft the map in Addis Abeba and around and surrounding. So many people died. And so we need to give, their lives cannot be in vain. We need to help give visibility to that. That's also a role to be played by the friends. And we need, as you said, to join our efforts. And yes, I'm ready. I've always been ready, not only to mobilize with other colleagues from my parliament, the European Parliament, but as well from other national parliaments, from the U.S. Congress, for Ethiopia. And that's where also the diaspora, the Ethiopian diaspora, can play a very important role to exactly do what you have done now with these Swedish parliamentarians, to mobilize them, to tell them the truth, to not them let just have the version of the government. Let's not be under illusions. The government is spending a lot of money to buy their own friends, so to say, to spread their lies. I mean, do you know that after Dr. Merera Gudina was arrested because he came to the European Parliament in a debate which I hosted, it took about 5 months to get the European Parliament to adopt a resolution on the liberation of Dr. Merera Gudina. Do you know why? Because in the meantime, there was a group of people led by Mr. Louis Michel who were, every time that this was being discussed in the European Parliament, we need to do a resolution on Dr. Merera Gudina's liberation because of his arrest and because of the reasons why he was arrested after this meeting at the European Parliament. And it took, every time there were the efforts of not the embassy of Ethiopia in Brussels, but also some parliamentarians led by Mr. Louis Michel, in particular Mr. Louis Michel, it was him, mostly countering that. So you see, we should have no illusions. The real friends need to be mobilized. That's where indeed the diaspora can make a difference, to give the true version of what is happening, to show that the people of Ethiopia are fighting, to give visibility for their sacrifice and their fight, and to counter the narrative that the government is trying to spread, that those who are fighting are terrorists, that there are no political prisoners. Until recently, they always denied they had political prisoners, and they pretended that the people who are in jail are terrorists or hooligans. You know, yes, we have a role to play.
For and that will be
outside and the diaspora. But nothing replaces
the Ethiopian
the
people.
Fight that the people of Ethiopia are carrying inside Ethiopia.
Thank you very much. You said it well. You nailed it honestly. Now, you seem optimistic. I'll be translating this one at the end. You seem optimistic, and I hope and believe that one day, me and thousands of Ethiopians and millions of Ethiopians will have the opportunity to celebrate our liberation together with you in Addis Ababa at the Mescal Square. I hope and I believe it will happen sooner than later. Thank you very much, Anna, and I'll be hearing from you, I hope.
Thank you.
Thank you.
And again, Happy New Year. Yes, yeah. I guess 2018 may be a very important turning
point
year for all Ethiopians who want justice and democracy and freedom.
We hope so. Thank you very much. Thank you very much indeed.
You're welcome.
አድማጮቻችን መጨረሻ ላይ እንግዲህ ወይዘሮ የተከበሩ ወይዘሮ አና ጎሜዝን የጠየቅነው ምንም እንኳን የኢትዮጵያ ህዝብ ነው ይሄንን መስራት ያለበት የሚለው እንዳለ ሆኖ እኛም ምንስማማበት ቢሆንም ምንም ቢሆን ከውጭ ያላችሁት የውጭ ሀገር መንግስታትም ሆነ ባለስልጣኖች እንዲሁም ከውጭ ያሉ ኢትዮጵያውያን የተወሰነች ለውጥ ማምጣት ይችላሉ። ለዚህ ለውጥ ላልነው ትክክል ነው። አዎ እንዴ ዶክተር መራራ አውሮፓ ፓርላማ መጥተው ሲመለሱ ስለታሰሩ የአውሮፓ ፓርላማ መግለጫ እንዲያወጣ ስንታገል ያስከ እንዳይሳካ ያደረጉት ሉዊስ ሚቼል ናቸው። የበፊቱ የአውሮፓ ኮሚሽነር የነበሩት በገንዘብ ተገስተው ሌሎችም እንዲሁ አሉ። በጓደኛ ስም የተቀመጡ መንግስት ዝም ብሎ አይቀመጥም። የኢትዮጵያ መንግስት ዘመዶች ወዳጆች ይሰበስባል። 5 ወር ነው የፈጀብን የፓርላማው ያንን መግለጫ ሊያወጣና ይሄንን ደግሞኛ በውጭ ያለ ነው ዲያስፖራ ኢትዮጵያኖችን ጨምሮ ትግሉ እዚህ ላይ ነው። ለውጭ ሀገር መንግስታትና ባለስልጣናት ይሄንን የኢትዮጵያን ሁኔታ ማስረዳት መቻል አለብን። ዝም ብለን መጠበቅ የለብንም። ኢትዮጵያ ያሉት አዎ እነሱ ናቸው ወሳኞቹ፣ እነሱ እየታገሉ ነው፣ እኛ መርዳት አለብን። ይሄ ከሆነ ወደፊት በዚህ በ2018 ለውጡ ተፋፍሞ ኢትዮጵያ የህዝቧ አገር ትሆናለች ብለን ተስፋ እናደርጋለን ብለዋል። እንግዲህ አድማጮቻችን ከሳቸው ጋር የነበረን ውይይት ይሄን ይመስላል። መልካም ቆይታ። በዛሬው ላይ ሊቀርብ የነበረው የተወዳጁ የበረከት ጭውውት በዛሬው ፕሮግራም በጊዜ ጥበት ምክንያት አይቀርብም። በሚቀጥለው ሳምንት እንደሚቀርብ ከይቅርታ ጋር እንደጋ
እንግዲህ ያው ከገባና ይቀር ሰዓታችንም አልቋልና አድማጮቻችንም መልካም በዓል ብለን እንደጀመርን ሁሉ ቀሪው ጊዜም እንግዲህ መልካም የልደት በዓል የገና በዓል እንዲሆን እየተመኘን ለክርስቲያን እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ ለማለት እንወዳለን። እንግዲህ የበረከት የውድ መዝናኛ ፕሮግራም በቀጣይ ሳምንት እንደምናቀርብ ከወዲሁ ቃል እንገባለን። እስከ ሳምንት የሳምንት ሰው ይበለን። መልካም በዓል በድጋሚ። Come on.